እና ይሄ የምናነበውን ክፍል አብረን በእውነት በጌታ ፊት እናነባለን። መጽሐፍ ቅዱስ ሲነበብ እግዚአብሔር መቼ ነው የሚናገረን? መጽሐፍ ቅዱስ ሲነበብ እግዚአብሔር ይናገራል። አሁን ስናነብ እግዚአብሔር እየተናገረን ነው። ሰባኪ ሲሰብክ አይደለም። ክብር ለእግዚአብሔር ይሁን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። አቤት። ሕዝቅኤል ምዕራፍ 44 ስራ ምንድነው? ይቅርታ። እሺ። ሕዝቅኤል ምዕራፍ 44 ከቁጥር 1 ጀምሮ ነው የምናነባው። የእግዚአብሔር ስም የተባረከ ይሁን። ይህን ክፍል በጣም በጥሞና በግላችሁ ዲቮሽናል ጊዜ ወስዳችሁ ብትመለከቱት ብዙ በጣም መልካም ነገር አለው። በጣም ብዙ ጊዜ ሙሉ በሙሉ ይህን ነገር ያስተማርኩት ለቤተ ክርስቲያን መሪዎች፣ አገልጋዮች ነው። ብዙ ጊዜ ወደ ምስራቅም ወደሚመለከተው በስተ ውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል። አለቃው ግን እርሱ በእግዚአብሔር ፊት እንጀራ ይበላ ዘንድ ይቀመጥበታል። በበሩ ደጅ ደጀ ሰላም መንገድ ይገባል፣ በዚያም መንገድ ይወጣል። በሰሜኑም በር መንገድ በቤቱ ፊት አመጣኝ። እኔም አየሁ፣ እነሆም የእግዚአብሔር ክብር የእግዚአብሔርን ቤት ሞልቶት ነበር። እኔም በግንባሬ ተደፋሁ። እግዚአብሔርም እንዲህ አለኝ፣ የሰው ልጅ ሆይ ልብ አድርግ። ስለ እግዚአብሔር ቤት ሥርዓትና ሕግ ሁሉ የምነግርህን ሁሉ በዓይንህ ተመልከት፣ በጆሮህም ስማ። የቤቱንም መግቢያ የመቅደሱንም መውጫ ሁሉ ልብ አድርግ። ለአመፀኛው ለእስራኤል ቤት እንደዚህ በል፣ ጌታ እግዚአብሔር እንዲህ ይላል፣ እናንተስ የእስራኤል ቤት ሆይ እንጀራዬን ስብንና ደምን በምታቀርቡበት ጊዜ በመቅደሴ ውስጥ የሆኑ ዘንድ ቤቴንም ያረክሱ ዘንድ በልባቸውና በስጋቸው ያልተገረዙትን እንግዶችን ሰዎች አግብታችኋልና እነርሱም በርኩሰታቸው ሁሉ ላይ ይጨመሩ ዘንድ ቃል ኪዳኔን አፍርሰዋልና ርኩሰታችሁ ሁሉ ይብቃችሁ። በመቅደሴ ውስጥ ለራሳችሁ ሥርዓቴን ጠባቂዎች አደረጋችሁ እንጂ የተቀደሰውን ነገሬን ሥርዓት አልጠበቃችሁም። ጌታ እግዚአብሔር እንዲህ ይላል፣ በእስራኤል ልጆች መካከል ካሉት ሁሉ በልቡና በሥጋው ያልተገረዘ እንግዳ ሁሉ ወደ መቅደሴ አይግባ። ከእኔ ዘንድ የራቁ እስራኤልን በሳቱ ጊዜ ጣዖታቸውን ተከትለው ከእኔ ዘንድ የሳቱ ሌዋውያን ኃጢአታቸውን ይሸከማሉ። ነገር ግን በመቅደሴ ውስጥ አገልጋዮች ይሆናሉ፣ በቤቱም በሮች በረኞች ይሆናሉ፣ በቤቱም ውስጥ ያገለግላሉ። ለሕዝቡም የሚቃጠለውን መሥዋዕትና ሌላ መሥዋዕቱን ያርዳሉ፣ ያገለግሏቸውም ዘንድ በፊታቸው ይቆማሉ። በጣዖቶቻቸውም ፊት አገልግለዋቸው ነበሩና ለእስራኤልም ቤት የኃጢአት እንቅፋት ሆነዋልና ስለዚህ እጄን በላያቸው አንስቻለሁ፣ ኃጢአታቸውንም ይሸከማሉ ይላል ጌታ እግዚአብሔር። ካህናትም የሆኑኝ ዘንድ ወደ እኔ አይቀርቡም፣ ወደ ተቀደሰውም ነገሬና ወደ ቅድስተ ቅዱሳን ነገር አይቀርቡም። እፍረታቸውን የሰሩትንም ርኩሰታቸውን ይሸከማሉ። ነገር ግን ለአገልግሎቱ ሁሉና በእርሱ ውስጥ ለሚደረገው ሁሉ የቤቱን ሥርዓት ጠባቂዎች አደርጋቸዋለሁ። ነገር ግን የእስራኤል ልጆች ከእኔ ዘንድ በሳቱ ጊዜ የመቅደሴን ሥርዓት የጠበቁ የሳዶቅ ልጆች ሌዋውያን ካህናት ያገለግሉኝ ዘንድ ወደ እኔ ይቀርባሉ፣ ስቡንና ደሙን ወደ እኔ ያቀርቡ ዘንድ በፊቴ ይቆማሉ ይላል ጌታ እግዚአብሔር። ወደ መቅደሴም ይገባሉ፣ ያገለግሉኝም ዘንድ ወደ ገበታ ይቀርባሉ፣ ሥርዓቴንም ይጠብቃሉ። ወደ ውስጠኛውም አደባባይ በር በገቡ ጊዜ የተልባ እግር ልብስ ይልበሱ፣ በውስጠኛውም አደባባይ በርና በቤት ውስጥ ባገለገሉ ጊዜ ከበግ ጠጉር አንዳች ነገር በላቸው አይሁን። በራሳቸው ላይ የተልባ እግር መጠምጠሚያ ይሁን፣ በወገባቸውም ላይ የተልባ እግር ሱሪ ይሁን፣ የሚያወዛም ነገር አይታጠቁ። ወደ ውጭውም አደባባይ ወደ ህዝቡ በወጡ ጊዜ ያገለገሉበትን ልብሳቸውን ያውልቁ፣ በተቀደሰው ምቃ ቤት ውስጥ ያኖሩት። ህዝቡንም በልብሳቸው እንዳይቀድሱ ሌላውን ልብስ ይልበሱ፣ ራሳቸውንም አይላጩ፣ የራሳቸውን ጠጉር ይከርከሙ እንጂ ጠጉራቸውን አያሳድጉ። ካህናቱም ሁሉ በውስጠኛው አደባባይ ሲገቡ የወይን ጠጅ አይጠጡ፣ መበለቲቱንና የተፈታችይቱን አያግቡ። ከእስራኤል ቤት ዘር ግን ድንግሊቱን ወይም የካህናት ሚስት የነበረችይቱን መበለት ያግቡ። በተቀደሰውና ባልተቀደሰው መካከል ይለዩ ዘንድ ህዝቤን ያስተምሩ። ንጹህና ንጹህ ባልሆነ መካከል ይለዩ ዘንድ ያሳዩአቸው። ክርክርም በሆነ ጊዜ ለፍርድ ይቁሙ፣ እንደ ፍርዴ ይፍረዱ። በበዓላቴ ሁሉ ህጌንና ስርዓቴን ይጠብቁ፣ ሰንበታቴንም ይቀድሱ። እንዳይረክሱም ወደ ሞተ ሰው አይግቡ። ነገር ግን ለአባት ወይም ለእናት ወይም ለወንድ ልጅ ወይም ለሴት ልጅ ወይም ለወንድም ወይም ለታላል ተዳረችት ይርከሱ። ከነጻም በኋላ 7 ቀን ይቆጠርለት። በመቅደስም ውስጥ ያገለግል ዘንድ ወደ ውስጠኛው አደባባይ ወደ መቅደሱ በሚገባበት ቀን የኃጢአትን መስዋዕት ያቀርብ፣ ይላል ጌታ እግዚአብሔር። ርስት ይሆንላቸዋል፣ እኔ ርስታቸው ነኝ። በእስራኤል ዘንድ ግዛት አትስጧቸው፣ እኔ ግዛታቸው ነኝ። የእህሉን ቁርባንና የኃጢአትን መስዋዕት የበደልንም መስዋዕት ይበላሉ። በእስራኤልም ዘንድ እርም የሆነውን ነገር ሁሉ ለእነርሱ ይሆናል። የበኩራቱ ሁሉ መጀመሪያ ከየአይነቱ ከቁርባናቸውም ሁሉ የማንሳት ቁርባን ሁሉ ለካህናት ይሆናል። በቤታችሁም ውስጥ በረከት ያድር ዘንድ የዱቄታችሁን በኩራት ለካህናቱ ትሰጣላችሁ። የበከተውንና የተሰበረውን ወፍ ወይም እንስሳ ቢሆን ካህናት አይብሉት። እግዚአብሔር አምላካችን እጅግ አድርገን እናመሰግናለን። የቤትህን ስርዓት ጌታ ሆይ፣ የቤተ መቅደስህን ስርዓት ለጸሎት ህይወት ለአገልግሎት እግዚአብሔር ሆይ ለእኛ እንዴት እንደሚጠቅመን አሳየን፣ አስተምረን። እግዚአብሔር ሆይ በፊት ቆሞ የማገልገልን በሰው ፊት ቆሞ የማገልገልን ልዩነት አሳየን። በልብ የተገረዘ ህይወትና በስጋ የተገረዘ ህይወትን አሳየን። እግዚአብሔር ሆይ ያልተገረዘ ነገራችንን ጥለንልህ በተገረዘ ልብ በፊትህ እንድንቆም በሰው ፊት እንዳንቆም ጌታ ሆይ ድምፅህን አሰማን፣ ምከረን፣ አስተምረን በጌታ በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። በእግዚአብሔር ቤት የእግዚአብሔር ቤት የምን ቤት ይባላል ነው ጌታ ኢየሱስ ያለው? የጸሎት ቤት፣ ቤቴ የጸሎት ቤት ይባላል ነው ያለው። እና ይህንን በዚህ ባነበብነው ክፍል ውስጥ ያለውን ነገር ለእኔና ለእናንተ ትምህርት እንዲሆነን ነው የምናየው። ሁሉንም ክፍል በዝርዝር አንመለከትም። በዚህ ክፍል እንዳነበብነው እንዳያችሁት ካህናቶቹ ለሁለት ቦታ እንደተከፈሉ እናያለን። የተከፈሉበት ምክንያትና ሁኔታም በዚህ ክፍል ውስጥ በግልጽ ተቀምጦልናል። እና እነዚህ ካህናቶች በሁለት የተከፈሉበትን ምክንያት እግዚአብሔር ራሱ ያደረገው ነገር እንደሆነ እንመለከታለን። እና ካህናቶቹ ሁለት የተከፈሉበትን ምክንያት ስናይ ታሪካዊ ሁኔታ ወደኋላ እግዚአብሔር የሚናገረው ምክንያት እግዚአብሔር እንዲህ አለኝ ይላል ቁጥር 5 ላይ፣ የሰው ልጅ ሆይ ልብ አድርግ፣ ስለ እግዚአብሔርም ቤት ስርዓትና ሕግ ሁሉ የምናገርን ሁሉ በአይን ተመልከት፣ በጆሮህም ስማ፣ የቤቱንም መግቢያ የመቅደሱን መውጫ ሁሉ ልብ አድርግ ብሎ ይለዋል። ስለዚህ እግዚአብሔር ቤቱ ስርዓት አለው። ለምን? ቤቱ የእግዚአብሔር ቤት ነውና። እና ስርዓቱ ሜንሊ የቅድስና ስርዓት አለው። እና ይህ የቅድስና ስርዓት ያልተከበረበትን ሁኔታ ነው በዚህ ውስጥ የምንመለከተው። እግዚአብሔር ስለ ቤቱ የሚናገረውን ስንመለከት ልብ እንዲል ይሄ ነቢይ የተነገረው ለእስራኤል ሕዝብ እንዲያስተላልፈው የተነገረው መልእክት ቁጥር 6 ላይ ለአመፀኛው ለእስራኤል ቤት እንዲበል ጌታ እግዚአብሔር እንዲህ ይላል በል ነው የሚለው። እናንተስ የእስራኤል ቤት ሆይ እንጀራዬን ስብንና ደምን በምታቀርቡበት ጊዜ በመቅደሴ ውስጥ የሆኑ ዘንድ ቤቴንም ያረክሱ ዘንድ በልባቸውና በስጋቸው ያልተገረዙትን እንግዶችን ሰዎች አግብታችኋልና ይላቸዋል። በእግዚአብሔር ቤት ውስጥ ነገሮች ሁሉ ከመሆናቸው በፊት ቅድሚያ ሊሰጠው የሚገባ ነገር የሥርዓት ጉዳይ ነው። ስለዚህ በዚህ ቦታ ላይ ግን እነዚህ እስራኤላውያኖች ማድረግ ያለባቸውን በእግዚአብሔር ቤት የሚቀርበውን ነገር ሁሉ በትጋት ያደርጋሉ። እንጀራውን፣ ስቡን፣ ደሙን ያያቀርቡ ያሉ ናቸው። ስራቸው አልተተጓጎለም። ነገር ግን እግዚአብሔር መቅደሴ ብሎ በሚለው ስፍራ የእግዚአብሔርን ቤት የሚያረክሱ ሰዎች፣ ያልተገረዙ ሰዎች፣ በልባቸው በስጋቸው ያልተገረዙ እንግዶች ሰዎች አግብታችኋል ይላቸዋል። ይሄ ለቤተ ክርስቲያን ትልቅ ትምህርት ነው። እግዚአብሔር የተመሰገነ ይሁን እና በዚህ ቦታ ላይ በልባቸውና በስጋቸው ያልተገረዙ እንግዶች የሚላቸው ሰዎች ባዕድ የሆኑ አይሁድ ያልሆኑ ሰዎች አይደለም። እስራኤላውያን የሆኑ የኪዳን ህዝብ የሆኑትን ነው እንግዶችና በልባቸው በስጋቸው ያልተገረዙ የሚለው። ማንነታቸውን ገፋ አድርገን ወደፊት ስንመለከት እንዴት እንደሚገልጣቸው ተመልከቱ። ተመልከቱት ቁጥር 9 ላይ ጌታ እግዚአብሔር እንዲህ ይላል፣ በእስራኤል ልጆች መካከል ካሉት ሁሉ በልቡና በስጋው ያልተገረዘ እንግዳ ሁሉ ወደ ቤተ መቅደስ አይግባ። አይሁዳዊ ስለሆነ መግባት የለበትም። እስራኤላዊ ስለሆነ መግባት የለበትም። ወደ ቤቴ የሚመጣ ሰው ምን ያደረገ ነው ይላል እግዚአብሔር? በልቡና በስጋው የተገረዘ ሰው ነው መግባት ያለበት ይላል። እግዚአብሔር የተመሰገነ ይሁን። ለምን? ቤቱ የማን ቤት ነው? የእግዚአብሔር ቤት ስለሆነ። ክብር ለእግዚአብሔር ይሁን። የእስራኤል ቤት አይደለም። It's not a national house አይደለም። ብዙ ጊዜ ቤተ ክርስቲያንን እኛ የኛ ቤተ ክርስቲያን የፓስተር ከሌ ቤተ ክርስቲያን ፓስተር ተስፋዬ ጋ ነው የሚሄደው ይላሉ ሰዎች። በእግዚአብሔር ስም ለለምናችሁ እንደዚህ እንዳትሉ። ፓስተር ተስፋዬ ጋ ሄዳችሁ ፓስተር ተስፋዬ የማይሰጣችሁን ነገር ባዶ ነገር ይዛችሁ ትሄዳላችሁ። የእግዚአብሔር ቤት የእግዚአብሔር ቤት ነው። ክብር ለእግዚአብሔር ይሁን። ሐዋርያው ጳውሎስ ለጢሞቴዎስ ይህን ተናግሯል፣ በኋላ እንመለከተዋል። ስለዚህ እነዚህ ሰዎች እስራኤላዊ ስለሆኑ በልማድ አባቶቻቸው ሲያደርጉት የነበረው ነገር ስለሆነ ወደ እግዚአብሔር ቤት ሲመጡ ልቦናቸው፣ ስጋቸው ሳይገረዝ ሊመጡ እንደሚችሉ ይናገራል። ተመልከቱት በዚህ ቦታ ላይ በልቡና በስጋው ያልተገረዘ እንግዳ ሁሉ ወደ መቅደሴ አይግባ ይላል። እነዚህ ሰዎች እንዴ አይሁዳውያን ናቸው? እንዴት አይሁዳዊ ሆኖ አልተገረዘ ሊኖር ይችላል ትሉ ትችላላችሁ። ቁጥር 10ን ተመልከቱት። ከኔ ዘንድ የራቁ ይላል፣ እስራኤል በሳቱ ጊዜ ጣዖቶቻቸውን ተከትለው ከኔ ዘንድ የሳቱ ሌዋውያን ኃጢአታቸውን ይሸከማሉ ይላል። እስራኤል የሳተ እስራኤል አለ ይላል። እስራኤሎች የሳቱበት ጊዜ እንዳለ ይናገራል። ስለዚህ እነዚህ ሰዎች አይሁዳውያኖች ናቸው። ነገር ግን ወደ እግዚአብሔር ቤት ለመምጣት ምክንያት አድርገው የሚወስዱት ነገር ልባቸው ስጋቸው ሳይገረዝ እንግዶች ሆነው ለእግዚአብሔር ባዕድ ሰዎች ሆነው ወደ እግዚአብሔር ቤት ሊመጡ እንደሚችሉ፣ እንግዶች ሰዎችን አግብታቸዋል፣ እነርሱም በርኩሳታቸው ሁሉ ላይ ምን ያረጋሉ ይላል? ይጨመሩ ዘንድ ቃል ኪዳኔን አፍርሰዋል ይላል። ልቦናውና ስጋው ሰው ካልተገረዘ በዚህ ውስጥ በምንመለከታቸው ነገሮች ብቻ አውጥተን ብንመለከት እርኩሰት ይኖራል፣ ቤተ መቅደሱ ይረክሳል፣ ኪዳኑ ይፈርሳል፣ የተቀደሰው ነገር ሁሉ አይጠበቅም፣ የእግዚአብሔር ሥርዓትም አይጠበቅም። ስለዚህ መንፈሳዊ ነገር በቤተ ክርስቲያን የሚሆነውን ነገር ለማየት በጣም ይረዳናል። የእግዚአብሔርን ነገር የሚጠብቅልን የልቦናና የስጋ ግርዛት ነው። ልቦናና ስጋ ሲገረዝ የእግዚአብሔር ቤት ሥርዓት ይጠበቃል። ክብር ለእግዚአብሔር ይሁን። ሰው ልቦናውና ስጋው ካልተገረዘ የእግዚአብሔርን ቤት ሥርዓት መጠበቅ አይቻልም። መስዋዕቱ ቀርቧል። በዚህ ቦታ ላይ እንዳያችሁ ተመልከቱት፣ መስዋዕቱ የጎደለ ነገር የለም። ቁጥር 7 ላይ እናም እንጀራዬን ይላል ለእግዚአብሔር የኔ የሚለው ነገር ነው፣ ስብንና ደብን በምታቀርቡበት ጊዜ በመቅደሴ ውስጥ ይላችኋል፣ እንግዶች እያስገባችሁ እነዚህን ሥራዎች ትሰራላችሁ ይላል።
ስለዚህ በእግዚአብሔር ቤት ውስጥ በመኖርበት ጊዜ በክርስቲያናዊት በመኖርበት ጊዜ የምንመላለስበት ቤተክርስቲያን እግዚአብሔርን ምንገናኝበት ቦታ እንዲሆንልን ቤተክርስቲያን የፕሮግራም መከናወኛ ቦታ ሳይሆን የማን ቤት መሆን አለበት? የእግዚአብሔር ቤት መሆን አለበት። ቤተክርስቲያን መዝሙር መዘመሪያ ቦታ አይደለም። ቤተክርስቲያን ጸሎት መጸለያ ቦታ አይደለም። መጀመሪያ ቤተክርስቲያን የእግዚአብሔር ቤት ነች። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ በዚህ ቦታ ላይ ይሄንን ነገር ምን ይላል እግዚአብሔር ሲናገር በመቅደሴ ይላል። መቅደሴ በሉስቲ ምን ያሳያል? መቅደሱ የእስራኤል እንዳልሆነ ነው። ቤተክርስቲያናችን ማለት አንችልም። ይሄን ማለት እኔ አትበሉ በግል ከለከላችሁ አይደለም። እንዲሁ ዝም ብሎ በየዋህነት ይባላል። በባለቤትነት ደረጃ ግን ቤተክርስቲያን የማን ነች? የእግዚአብሔር ነች። የማንም አይደለችም። ስለዚህ ወደ እግዚአብሔር ቤት ሰው ሲመጣ የቤቱን ባለቤት ማሰብ አለበት። የቤቱ ባለቤት ሲታሰብ የልቦናና የስጋ ግርዛትን የሚፈልግ አምላክ እንደሆነ ማሰብ እንጀምራለን። ወደ እግዚአብሔር ቤት ስንመጣ ጊዜ ስላለን አይደለም እንመጣው። ወደ እግዚአብሔር ቤት ስንመጣ ፕሮግራም ለመካፈል አይደለም እንመጣው። ወደ እግዚአብሔር ቤት ስንመጣ ቤተ ክርስቲያኑን የእግዚአብሔርን ቤት የእግዚአብሔር ቤት አድርገን ነው ማየት ያለብን። ክብር ለእግዚአብሔር ይሁን። የነዚህ ሰዎች ትልቅ ስህተት የተካሄደው በዚህ ቦታ ላይ መቅደሴ ብሎ የሚለው የመቅደሱ ባለቤት ምንም አገልግሎታቸው የተከናወነ የታዘዙትን የብሉይ ኪዳን ስርዓት ቢፈጽሙም እንኳን እግዚአብሔር ኪዳኔን አፍርሳችኋል ይላቸዋል። ኪዳኔን አፍርሳችኋል ይላቸዋል። እርኩሳታችሁ ሁሉ ይብቃችሁ ይላል። እግዚአብሔር ያልተቀደሰ ህይወት ይዘን የምናመልከውን አምልኮ የምናገለግለውን አገልግሎት አይቀበለው። በእግዚአብሔር ቤት መጥቼ ዘምሬ ልሄድ ይችላልው፣ ጸልዬ ልሄድ ይችላልው። ነገር ግን የቤቱን ባለቤት ግን እግዚአብሔርን ግን ቅዱሱን አምላክ ግን እሱን ሳላገኘው ልሄድ ይችላልው። እግዚአብሔር የማደርገው ነገር ሁሉ እርኩስ አርጎ ሊያየው ይችላል። በመቅደሴ ውስጥ ለራሳችሁ ስርዓቴን ጠባቂዎች ያደረጋችሁ ይላል። አንዳንድ ጊዜ ቤተክርስቲያን ነገር እንደ ድርጅት ይታያል። ፕሮግራሙ ራን እንዲደረግ ብቻ እንፈልጋለን። ፕሮግራሙን ብቻ ራን እናረጋለን። የሚካሄዱት ነገሮች ብቻ እንዲካሄዱ። ነገር ግን የኔ የሚለው የቤተክርስቲያኑ ባለቤት መቅደሴ የሚለው እግዚአብሔር ባለመብት የሆነ ጌታ ኢግኖር ሊደረግ ይችላል። እግዚአብሔር ኢግኖር ሊደረግ ይችላል። ስለዚህ ምን ይላል? ለራሳችሁ ስርዓቴን ጠባቂዎች አደረጋችሁ ይላል። ስለዚህ በቤተክርስቲያን ውስጥ ራሳችንን ሰርቭ ልናደርግ እንችላለን። እግዚአብሔርን ሰርቭ ላናደርገው እንችላለን። አንዳንድ ጊዜ መተን የምናገለግለው ነገር ወይም በቤተክርስቲያን የሚከናወነው ነገር ለእግዚአብሔር ነው ወይ ይሄ የሚደረገው የሚለውን እየጠየቅን ልንሄድ ይገባል። እግዚአብሔር ሲታሰብ ቅድስና ይጠበቃል። ቅድስና ተቀዳሚ ይሆናል። ለምን? የምናገለግለው እግዚአብሔር ምንድን ነው? ቅዱስ ነው። ክብር ለእግዚአብሔር ይሁን። የተቀደሰውን ነገሬንን ስርዓት አልጠበቃችሁም ይላል። እና እግዚአብሔር ማንኛውም ሰው በቤተ ክርስቲያን ውስጥ መጥቶ የሚያደርገውን ነገር ሁሉ አይቀበልም። እግዚአብሔር የተቀደሰ ነገር ይፈልጋል። ቤቱ የእግዚአብሔር ቤት ነው። ክብር ለእግዚአብሔር ይሁን። ይህንን ለመለማመድ ብዙ ነገሮችን በህይወታችሁ እንድታዩ አንዳንድ ነገሮችን እግዚአብሔር እንዳካፍላችሁ ይርዳኝ። ብዙ ነገሮች በዚህ ምናያቸው አሉ። እነዚህ አይሁዳውያኖች በዚህ ነገር ውስጥ ሊጠመዱ የቻሉበት ምክንያትን ይናገራል። ቁጥር 9 ቅድም እንዳነበብኩላችሁ ጌታ እግዚአብሔር እንዲህ ይላል ይላል በእስራኤል ልጆች መካከል ካሉት ሁሉ በስጋው ሁሉ በካሉት ሁሉ በልቦና በስጋው ያልተገረዘ እንግዳ ሁሉ ወደ መቅደሴ አይግባ ይላል። የኪዳን ህዝብ አይደለም። የልብ ግርዛትን ትኩረት የሰጠ ይናገራል። የስጋ ግርዛት ብቻ አይደለም። ሁለት ግርዛቶች፣ የስጋ ግርዛት የልብን ግርዛት ካላመጣ፣ ልብን ካልነካ፣ በስጋ ግርዛት ብቻ በውጫዊ ነገር ሰው ክርስቲያን ነኝ ብሎ ማለት አይችልም። ሰው ክርስቲያን ነኝ ብሎ ማለት አይችልም። ውጫዊ ነገር ሰዎችን ክርስቲያን ሊያደርጋቸው አይችልም። በዚህ ቦታ ላይ እነዚህ አይሁዳውያኖች በስጋቸው ተገርዘዋል። ይሄ ነቢያት በየጊዜው የሚወቅሱት የሚናገሩት ነገር ነው። ድንጋይ ልብ እንዳላቸው ነበር እግዚአብሔር እስራኤልን የሚናገራቸው። ሌላ ኪዳን እንደሚገባ እግዚአብሔር ከልብ ጋራ የተያዘ ለውጥ የሚያመጣ ኪዳን እንደሚገባ ነው የሚናገረው። ስለዚህ በዚህ ቦታ ላይ ወደ መቅደሱ እንዲገቡ ያልተፈቀደላቸው በእስራኤል ልጆች መካከል ያልተገረዙ እንግዶች የተባሉት ሰዎች እንዳሉ ይላል። ከኔ ዘንድ የራቁ ይላል ከእግዚአብሔር ጋር የነበሩ ናቸው። ነገር ግን አሁን ከእግዚአብሔር ጋር ምን አርጓል? ርቀዋል። ምንድነው ያራቃቸው? እስራኤሎች የሳቱበት ጊዜ እንዳለ ይናገራል። ምንድነው የሳቱበት ጊዜ? ጣዖቶቻቸውን ተከትለው ከኔ ዘንድ የሳቱ ይላል። ስለዚህ እስራኤላውያኖች ጣዖቶቻቸውን እግዚአብሔር አምላካቸውን ከግብጽ ምድር ያወጣቸውን ያባቶቻቸውን ያብርሃምን የይስሐቅን ያዕቆብን አምላክ ጥለውት ጣዖት አምላኪዎች እንደሆኑ ብሉይ ኪዳን ሁሉ ይናገራል። ነቢያቶች ሁሉ ነበሯቸው። እነዚህን ሁኔታዎች እግዚአብሔር ያነሳላቸዋል። የእግዚአብሔርን ቤት ሊያገለግሉ በመቅደሱ በእግዚአብሔር ፊት ቆመው ሊያገለግሉ የተመረጡት ካህናት ከነዚህ ከሳቱ ሰዎች ጋራ አብረው እንደሳቱ ያሳያል። እና እስራኤሎችን በሳቱበት ጊዜ ስለሳቱ አብረው ስለተከተሏቸው ኃጢአታቸውን ይሸከማሉ ይላል። በጣም ከባድ ነገር ነው ይሄ ነገር። በተለይ ብዙ ጊዜ ለአገልጋዮች ይሄን ነገር ሳካፍል የሰዎችን ኃጢአት ልንሸከም እንችላለን፣ እኛም እንደዚህ ልንሆን እንችላለን። ከተሳሳተ ሰው ጋር አብረን ተደምረን ስንቆም፣ ሰዎች በኃጢአት ሲወድቁ አርመን መምከር ሲያቅተን፣ ሰዎች የሚያደርጉትን በእግዚአብሔር ቤት በራሳቸው ሕይወት በትዳራቸው በብዙ መንገድ የሚያደርጉትን ነገር እያየን ዝም ካልን ኃጢአታቸው እንሸከመዋለን፣ በላያችን ላይ ኃጢአታቸው እንሸከማለን። ዝም ያልነው ነገር ዝም አይሆንም፣ ሸክም ይሆንብናል። እግዚአብሔር ኃጢአታቸውን ይሸከማሉ ይላል። ሰዎች ብዙ ጊዜ በዚህ ሀገር ሞራል ኦቶሪቲ የሚባል ነገር አለ። አንድ ሰው በሚስትበት ጊዜ የእግዚአብሔር ሰው አቋም፣ የክርስቲያን አቋም፣ እግዚአብሔርን የሚፈራ ሰው አቋም፣ የተገረዘ ልቦና ያለው ሰው አቋም በማይኖረን ጊዜ ኢቭል የሆነ ነገራቸውን ሰዎች እግዚአብሔርን የተዳፈሩበትን ነገር እግዚአብሔርን የሚበድሉበትን ነገር ዝም ካልን ሞራል ኦቶሪቲ እናጣለን። ጥሩ ምሳሌ ልንገራችሁ። ብዙ ጊዜ ብዙ ሰዎች ጋር ሲሄድ በተለያየ መንገድ በጣም የሚያሳስበኝ ከዱሮ ጀምሮ ማነሳው ነገር አለ። ለምሳሌ አሁን እኔ ልጆቼ ቤት ውስጥ ጤናማ ያልሆነ ነገር በቴሌቪዥን ሊሆን ይችላል፣ በሶሻል ሚዲያ ሊሆን ይችላል ሳይ ቢመለከቱ ወይም ሙቪ እየተመለከትኩኝ ያንን ነገር ኢንጆይ ሳያረግ ቢያዩ ልጆቼ ወይም እነሱ ሲያዩ አብሬያቸው ቁጭ ብዬ ብመለከት እነዛ ልጆች ይሄ ልክ አይደለም ብሎ ለመናገር አቅም ላጣ ይችላሉ። ለምን? ልጆቼ ሲሳሳቱ ዝም ብያለሁና ምን አደርጋለሁ? የሞራል ኦቶሪቲ አጣለሁ፣ አቅም አጣለሁ። የእግዚአብሔርን የከበረ ነገር የመናገር አቅም አይኖረኝም። የእግዚአብሔርን የተቀደሰ ነገር ለማሳየት አልችልም፣ አቅም አጣለሁ። አንድ ጊዜ አንድ ማቃቸው ዘመዶቼ ቤት ልጆቻቸው ዘመዳቸው መጥቶ እዛ የማይሆን ነገር በክርስቲያን ቤት የማይሆን ነገር ያደርጋል እና ያንን ሰው ያ ቤተሰብ ስለሚወደው እናታቸው በተለይ ስለምትወደው ታስተናግደዋለች። እና በጣም ሲመጣም እንደ ብርቅ ነው የምታየው። እና ያ የሷ ሰው በዛ ቤት መጥቶ በሚስተናገድበት ጊዜ ልጆቹ ክርስቲያን ሆኖ እነሱ ሊፈቅዱት የማይገባውን ነገር ሲያደርግ ያያሉ። ስናድግኛም እንደሱ እንሆናለን ማለት ነው የሚል ነገር ሲያድርባቸው ይታየኝ ነበር። ለካ እንደዚህ ብናረግኛ ምንወደዳለን ማለት ነው፣ እሱ ትልቅ ስለሆነ ነው፣ ስራ ስላለው ነው የሚል ነገር ሲያድርባቸው አይ ነበር። እና አንድ ቀን ነገርኳት ይችን እህት። በዚያን ዘመን ክርስቲያኖች ቴፕ ሲገዙ በስለት ነበር የሚገዙት። ቴፕ መግዛት ብርቅ ነው። ለምን? የነ ደረጀን የነ ተስፋዬን መዝሙር መስማት ያኔ ብርቅ ነው። እና ቴፕ ክርስቲያን ዕቁብ ከገባ ምንድን ነው ቴፕ ልገዛ ነው የሚባለው። ቴፕ አይደለም ይቅርታ፣ ቴፕ ፕሌየር እና ያንን ለመግዛት ብዙ ሰዎች አቅም ስለሌላቸው ቁብ እየገዙ ሁሉ እየገቡ ሁሉ ነው የሚገዙት። ቸርች ሲሄዱ ሰዎች ያን ተሸክመው እንደሚሄዱ ዶሮ ታቃላችሁ? ስንቶቻችሁ ታቃላችሁ? ይሄን ቴፕ መግዛት ይዘው ሲሄዱ አላያችሁ? ክፍለ ሀገርማ በቃ ይሄ እንደዚህ ጋዜጠኞች የታወቁ ሰዎች እንደሚጠይቁ እንደዚህ ተደርድረው ተቀላላ ቴፕ ተሸክመው ነው ቁጭ የሚሉት ፕሮግራም ላይ። እና ቴፕ በጣም ብርቅ ነው በዚያን ዘመን ቴፕ ፕሌየር። እና እነዛ ልጆች እዛ ቤት ይሄንን ይመለከቱ ነበር። እና በእውነት ነው መነግራችሁ እግዚአብሔር ያን ነገር እንዳስተውል አደረገኝና እግዚአብሔርን ቃል ተሰሚበት ያለውን ነገር ይሄን የገዛሽውን ነገር ለዘፈን መስሚያ ለዚህ ሰው ሰጠሽ፣ ልጆችሽ ይሄን አይተዋል፣ በጣም ከባድ ስህተት ነው መስሪው አልኳት። በጣም ከባድ ስህተት ነው መስሪው። እነዛ ልጆች አድገው ያንን መንገድ ለመሄድ ወደ ጥፋት መንገድ ሁሉ ይሄዱ ነበር። ማን ነው ተው ሊላቸው የሚችል? ሞራል ኦቶሪቲ። እነዚህ እስራኤላውያኖች ኤግዛክትሊ እንደዚህ ነው ያረጉት። ከነዚህ ከእስራኤሎች ጋር ያላቸው ወዳጅነት ወይም ባንድም በሌላም መንገድ ህዝቡ የሚያመጣባቸውን ተጽዕኖ በመፍራት አቋም መውሰድ አቅቷቸው እስራኤል ሲስት ዝም ያሉ ናቸው። ካህናቶች የሚጠሩት እግዚአብሔር እንዲያገለግሉት በፊቱ የሚያቆማቸው በተቀደሰና ባልተቀደሰ መካከል እንዲለዩ ነው። በከበረና በተዋረደ መካከል እንዲለዩ ነው። እግዚአብሔር እጁ ባለበትና በሌለበት እንዲለዩ ነው። በኋላ ስንመለከታ ያላችሁ። ነገር ግን እነዚህ ሰዎች አይሁዳውያኖቹ እስራኤላውያኖቹ ሲስቱ ዝም ስላሉ ምናቸውን ተሸከሙ? ኃጢአታቸውን ተሸከሙ። ውድ ወገኖቼ ኃጢአት፣ የሰውን ኃጢአት አትሸከሙ። የማንንም ሰው ማንም ሰው ትሬትን አርጓችሁ ማንም ሰው የነሱን ፍላጎት እንድታደርጉ ውድ ወገኖቼ በተለያየ አይነት መንገድ በስልጣናቸው በመስሪያ ቤት ሊሆን ይችላል። አንድ ጊዜ አንድ ሰው ሲነግረኝ የሆኑ ሰዎች በትንቢት ነገሩኝ አለ እና የአለቃውን ስም ጠርተው አለቃህ አድርጌዋለሁ አንተን አለቃህ አድርጌሃለሁ በሱ ላይ ብለው ትንቢት ነገሩኝ አለ እና እኔን ሲያይኝ ይፈራ ነበር አለ። እኔ ወንድም ከሌ ይሄ ትንቢት ትክክል አይደለም አልኩት። በጣም ትክክል አይደለም። ኦርጋናይዜሽናል በሆነ መንገድ ይሄ ሰው አለቃህ ነው። አንተን እየፈራ አይደለም መስራት ያለበት፣ አንተ እሱን እያከበርክ ነው መኖር ያለብህ። ይሄ ስፒሪቹዋል ዳሜጅ ለአንተ ያመጣል፣ ትክክል አይደለም አልኩት። አንተ ያለህ ሞራል ኦቶሪቲ ነው። አንተ የእግዚአብሔር ሰው ስለሆንክ በቅድስና ስለምትኖር ይሄ ሰው በሕይወቱ ካለው ድካምና ጉድለት የተነሳ ሊፈራህ ይችላል። ንጽህና ያስፈራል። ንጽህና ኃይል አለው። ንጽህና ጉልበት አለው። የቱንም ያህል ደካማ ይሁን አንድ ሰው፣ የቱንም ያህል ያልተማረ ይሁን አንድ ሰው፣ የቱንም ያህል ያ ሰው በሰው ሚዛን ተመዝኖ ዝቅ ያለ ቦታ ይሰጠው፣ ንጹህ ሰው ኃይል አለው። ንጹህ ሰው ኃይል አለው። ኃጢአተኛ ኃይል የለውም። ኃጢአተኛ ኃይል የለውም። ኃጢአተኛ ፍቃዱንና ፍላጎቱን የሚያደርገው በእግዚአብሔር መንገድ አይደለም። ንጹህ ሰው ኃይል አለው። አንተ ያለህ አልኩት ይህንን የእግዚአብሔር ሰው፣ እነዚህ ሰዎች የነገሩ ትንቢት ትክክል አይደለም፣ የተሳሳተ ትንቢት ነው። ዩ ሃቭ ቱ ሪስፔክት ሂዝ ኦቶሪቲ። አለቃህ ነው፣ አሰሪህ ነው። ነገር ግን የሞራል ኦቶሪቲ ነው ያለ። ይህንን የሞራል ኦቶሪቲ ሊያጣ ይችላል። ይሄ ወንድም አለቃው ነኝ እያለ እዛ ቢጎማለል ያኛው ሌላ ኃጢአት ሰርቶ ነው ስልጣኑን የሚያበላሸው፣ ሞራል ኦቶሪቲ ያጣው። ይሄኛው ደግሞ በትንቢት በተሰጠው በድለላና በሐሰት ትንቢት ምን ይሆናል? አለቃ ነኝ ማለት ይጀምራል። አይደለም። ስለዚህ የሰዎችን ኃጢአት መሸከም ሰዎችን የሞራል ኦቶሪቲ ያሳጣቸዋል። የሞራል ኦቶሪቲ ያሳጣቸዋል። ከዚህ የተነሳ ምናልባት ሰዎቹ በዚህ ቦታ ላይ ስንመለከት አሁን እነዚህን አይሁዳውያኖችን እግዚአብሔር ያደረገው የሚያስገርም ነገር ነው። ነገር ግን ይላል ቁጥር 11 ላይ ኃጢአታቸውን ተሸክመዋል፣ በመቅደሴ ውስጥ አገልጋዮች ይሆናሉ አለ። ኃጢአት የተሸከሙ አገልጋዮች። ኃጢአት የተሸከመ አገልጋይ ከመሆን እግዚአብሔር ያድነን። ኃጢአት የተሸከመ አገልጋይ ከመሆን ያድነን። እኔ በህይወቴ በፍጹም ልጠነቀቀው ምፈልገው ነገር ይሄንን ነው ወገኖቼ። አንድ ልክ ያልሆነ ነገር አይቼ ልክ አይደለም ለማለት አቅሜን የሚነሳኝን ነገር በፍጹም ቶለሬት ማድረግ አልችልም። ለምን? ትልቅ ችግር ነው። ሰዎች እንደዚህ ያለ ሁኔታ ውስጥ እንድትገቡ ወዳጆቻችሁ ይሆናሉ። በትንቢት ጉቦ ይደልሏችኋል፣ በስጦታ ይደልሏችኋል። በቤተ ክርስቲያን ውስጥ የእግዚአብሔር እጅ በሌለበት ሁኔታ ሰዎች ደጋፊህ ነኝ ደጋፊሽ ነኝ ብለው ይመጣሉ። ሊስን፣ ማንም ሰው አይደግፋችሁ። ዩ ዶንት ኒድ ዘ ሰፖርት ኦፍ ኤኒዋን። የምንታመንበት ነገም ማምነዋለሁ፣ ዛሬም ማምነዋለሁ፣ ለዘላለም ማምነዋለሁ የምንለው እግዚአብሔር ብቻ ነው። ሊስን፣ እኔ አንድ ጊዜም እንደሆንኩ ልንገራችሁ። የገዛ ወንድሜ ያረገውን ክፉ ነገር እጅግ በጣም በጣም እንደ ዕዳ የሚሆንበት ንስሐ መግባት ያለበት፣ እኔና ቤተሰቤ የረዳንህ ማገልገል ትፈልጋለህ አለኝ። እሱ በተሳሳተበት ጊዜ የተናገረውን ነገር ያረሙትን፣ ልክ አይደለም ለምን አታረግም ያሉትን ሰዎች እነዚህን ወረኞቹን አውጣቸው ከቸርች አለኝ። እኔ ልንገራችሁ ወንድሜ ለዘላለም ወንድሜ ሳይሆን ሊቀር ይችላል። እንዲህ ያለ ነገር እኔ ላስተናግድ አልችልም። ሰዎች ወዳጆቻችሁ ሰፖርተር መሆን ይችላሉ። ይሄ ቤተ ክርስቲያን የእኔና የዘመዶቼ ሰፖርት ቸርች አይደለም። እኔም አላስፈልገውም ለዚህ ቸርች። ይህን ቸርች ቸርች የሚያደርግ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ማን ነው ቸርቹን ቸርች የሚያደርገው? ኢየሱስ ነው። ተስፋዬና ቤተሰቦቹ አይደሉም። የእግዚአብሔር ስም የተባረከ ይሁን። የሞራል ኦቶሪቲ የሚያሳጣንን ነገር እናደርጋለን። እኔ ደካማ የሆንኩ መስሎኝ፣ አዎ ሰዎች ስልጣን ላይ ሲቀመጡ አጋር ወዳጃቸውን የሚያምኑትን ዙሪያቸውን ያደርጋሉ። እንደዚህ አድርጌ ቸርቹን ባደራጅ፣ ውድ ወገኖቼ፣ ኃጢአት የተሸከምኩኝ አገልጋይ ሆናለሁ። ኃጢአት የተሸከምኩኝ አገልጋይ ሆናለሁ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሰዎች ኃጢአታቸውን የሚያሸክሙት በዚህ አይነት መንገድ ብቻ አይደለም። በብዙ አይነት መንገድ ሰዎች ኃጢአታቸውን ያሸክሙናል። እኛ ደካማ ሆነን የተገኘንበት ነገር አብረናቸው ልክ ያልሆነ ነገር አድርገን ካለን ያ ገበናችን እንዳይወጣ፣ ያ ጎዶሎ ነገራችን እንዳይወጣ ሰዎቹን ምን እናረጋቸዋለን? ኃጢአት ልክ ያልሆነ ነገር ሲያደርጉ ማረም አንችልም፣ ማረም አንችልም። ያን ጊዜ ምን እንሆናለን? ሸክም ይሆንብናል ኃጢአታቸው። የመገሰጽ፣ የመምከር፣ የመዝለፍ ጳውሎስ ጢሞቴዎስን ዝለፍ፣ ገስጽ፣ ምከር ያለውን ማድረግ የማንችልበትን አቅም እናገኛለን። በእንደዚህ ያለ አይነት ሁኔታ ስናገለግል እነዚህ ሰዎች ኃጢአታቸውን ከተሸከሙ በኋላ በመቅደስ ውስጥ አገልጋዮች ናቸው፣ በቤቱ በሮች በረኞች ይሆናሉ። ቁጥር 11 ላይ በቤቱ ውስጥ ያገለግላሉ። በዝርዝር ተመልከቱት። ለሕዝቡ የሚቃጠለውን መስዋዕትና ሌላ መስዋዕቱን ያርዳሉ። ያገለግሏቸው ዘንድ በፊታቸው ይቆማሉ። በሰው ፊት የቆሙ አገልጋዮች ናቸው። በማን ፊት የቆሙ? በሰው ፊት የቆሙ። ለአገልጋዮች ስትጸልዩ፣ ለእኔ ስትጸልዩ፣ ለራሳችሁ ስትጸልዩ፣ ለቤተ ክርስቲያን ስትጸልዩ በሰው ፊት የቆምን አገልጋዮች አያርገን እግዚአብሔር። ክብር ለእግዚአብሔር ይሁን። በማንም ሰው ፊት ቆመን የማገልገል አልፈልግም። ክብር ለእግዚአብሔር ይሁን። በፊቱ ቆመን የምናገለግለው የእስራኤል አምላክ እግዚአብሔር ነው። ክብር ለእግዚአብሔር ይሁን። እነዚህ አገልግሎቶች ሁሉ አሉ። አክቲቪቲው አለ። ነገሩ እንዳለ ነው። ቸርቹ ፕሮግራሙ ሊካሄድ ይችላል። ነገሮች ሁሉ ሊካሄዱ ይችላሉ። ነገር ግን በሰው ፊት ቆመን ግን ማገልገል ትልቅ 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 ጉድለት ነው። ለምን? ስትመለከቱት ዝርዝር ቅድም እንዳነበብ ነው እንዳያችሁ ታውታላችሁ። ግልጽ ነው ወገኖቼ። በዚህ ቦታ ላይ ቁጥር 12 ለምን ይህን እንዳረገ በጣዖቶቻቸው ፊት አገልግለዋቸው ነበሩና ለእስራኤልም ቤት የኃጢአት እንቅፋት ሆነዋልና ስለዚህ እጄን በላያቸው አንስቻለሁ። በሰው ፊት ያለ የእግዚአብሔር እጅ በላው ላይ የለም። በሰው ፊት ያለ የእግዚአብሔር እጅ በላው ላይ የለም። ክብር ለእግዚአብሔር ይሁን። እግዚአብሔር እንደዚህ ያለ ነገር አድርግብን። እግዚአብሔር እንደዚህ ያለ አይነት መንፈሳዊ ኬዎስና ኪሳር አምጣብን። ክብር ለእግዚአብሔር ይሁን። እጁን ከላያቸው ላይ አንስቷል፣ አንስቷል። እግዚአብሔር ይህንን እንድንመለከት እንድናስተውል ይርዳን። ከዛ ምን እንደሚል ተመልከቱ። እጄን ከበላያቸው አንስቻለሁ ኃጢአታቸውን ይሸከማሉ። እግዚአብሔር እጁ በእኛ ላይ ካለ ኃጢአት አንሸከምም። የእግዚአብሔር እጅ ጸጋ እጅ ነው። የእግዚአብሔር እጅ ቅድስና እጅ ነው። የእግዚአብሔር እጅ ኃይል እጅ ነው። የእግዚአብሔር እጅ የመልካም ነገር እጅ ነው። ኃጢአት ተሸካሚ አገልጋይ አደርገንም እጁ በላያችን ላይ ስትሆን ክብር ለእግዚአብሔር ይሁን። የህሊና ንጽህና ዋጋ ያስከፍላል። ህሊናችንን ንጹህ በሆነ መንገድ በእግዚአብሔርም በሰውም ፊት መጠበቅ ዋጋ ያስከፍላል። ወዳጆች ሊያሳጣን ይችላል። ብቻችንን ልንቀር እንችላለን። ነገር ግን እግዚአብሔር ከኛ ጋር ሆኖ ማን ይቃወመናል? የማንንም ድጋፍ ለማግኘት የማንንም እርዳታ ለማግኘት እጁን በላያችን ላይ ቢያኖርልን ሊደግፈን ዘለቄታ መንገድ ሊያስቀደን ሩጫችን ሊያስጨርሰን የሚችለውን እግዚአብሔርን እጅ ከማጣት ውድ ወገኖቼ የማንንም ድጋፍ ለማግኘት ብለን ስተት መስራት የለብንም። ክብር ለእግዚአብሔር ይሁን። ኃጢአታቸውን ይሸከማሉ ይላል ጌታ እግዚአብሔር። ኦ የከበደ ነገር ተመልከቱ። ካህናት የሆኑ ዘንድ ወዴት አይቀርቡ? እግዚአብሔር እጁን በላዩ ላይ ያላደረገበት ሰው ሰው ፊት እየቆመ የሚያገለግል ሰው እግዚአብሔር ፊት አይቀርብ። አገልግሎት ብዙ አይነት ደረጃና ሌቭል እንዳለው መመልከት አለብን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሰው ፊት ቆመን ምናገለግልባቸው ብዙ ምንጠመድባቸው አገልጋዮች ብዙ ምንጠመድበት ክርስቲያኖች ምንጠመድባቸው ብዙ ነገሮች አሉ። ስለዚህ በህይወታችን በጣም አድርገን ዋጋ ከፍለን ኢንተግሪቲያችንን ጠብቀን ልናገለግል ሩጫችን እንዲያምር ከፈለግን ሰዎች ሲስቱ መሳት የለብንም። ሰዎች ከእግዚአብሔር መንገድ ከእግዚአብሔር ሲርቁ አብረንኛ መራቅ የለብንም። ሰዎች እግዚአብሔርን ቤት የቤቱን ስርዓት ሳይጠብቁ እኛ አብረናቸው ያንን ማጉደል ማፍረስ እግዚአብሔርን ማስቀየም የለብን። ስለዚህ በዚህ ቦታ ላይ ምን ይላችኋል? ካህናት የሆኑ ዘንድ ወደኔ አይቀርቡ። እጁን ያነሳባቸው አያችሁት ኃጢአት የተሸከሙ በእግዚአብሔር ፊት የማይቀርቡ በህዝብ ፊት የሚቆሙ አገልጋዮች ወደ ተቀደሰው ነገርና ወደ ቅድስተ ቅዱሳን ነገር አይቀርቡም። የከበሩ ነገሮችን መጠጋት አይችሉም። እግዚአብሔር ግድግዳ ያበጃል። ከተቀደሰ ከከበረ እግዚአብሔር የኔ ከሚለው ነገር ያርቃቸዋል። እግዚአብሔር ይሄ እንዳይሆንብን ይጠብቃል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ረጋ ብለ ነው እየተመለከተን ያለ ነው። እኔ ምንም እየጨመርኩበት አይደለም። ጥቂት ነው ሐሳቦችን ያ ለማፋፋትም ነገራችሁ ኦልሞስት አንብባችሁ መታውት ነገር ነው ምነግራችሁ። ይሄ በትርጉም ሰው የሚያመጣው ነገር አይደለም። አይቀርቡም ይላል። ወደ እግዚአብሔር ፊት መቅረብ አለመቻል ግን በአገልግሎት መጠመድ ምን አይነት ህይወት ነው? እግዚአብሔር ፊት መቆም የማይችል ሰው በሰው ፊት እየቆመ የሚኖር ሰው ምን አይነት ህይወት ነው? እንደዚህ ባለ ህይወት መኖር ማን ነው የሚመርጠው? Why do I spend my time በእንደዚህ ያለ አይነት መንገድ? ጸጋ ከየት ነው የማገኘው? ኃይል ከየት ነው የማገኘው? እርዳታ ከየት ነው የማገኘው? እግዚአብሔር ከኛ ጋር አካል ሆነ ማን ይቃወመናል የሚለው ቃል እንዴት በኔ ህይወት ሊሰራ ይችላል? ከእግዚአብሔር ጋር መሆን እጅግ መልካም ነው። ክብር ለእግዚአብሔር ይሁን። ከእግዚአብሔር ጋር መሆን እጅግ መልካም ነው። እግዚአብሔር በጣም የሚገርም ባህሪ ነው ያለው። ኢያሱ ወደ ጦር ሜዳ እየሄደ ባለበት ጊዜ ሰይፍ ይዞ የመዘዘውን መልአክ አየ እና ሲያየው ከኛ ወገን ነው ወይስ ከማን አለ። ያንተም አይደለሁም የማንም አይደለሁም የሰራዊት ጌታ እግዚአብሔር ነኝ። በእግዚአብሔር ፊት የሚቆሙ ሰዎች አቋማቸው ይሄ ነው። በማንኛውም ጊዜ ኖ ማተር ምንም አይነት እሹ የፈለገ ነገር ይሁን የእግዚአብሔር የሆኑ ሰዎች በተለይ አሁን ባለንበት ጊዜ ይህን ሳስተምር በጣም በውስጤም እጅግ አርጎ የሚንተከተከ አንድ ትልቅ ነገር አለ። ፖለቲካው ኢንቴሌክቹዋል ያላረገው ሰው የለም። ሶሻል ሚዲያው የተቀነጣጠበች ኢንፎርሜሽን ለለቃቀመ ሁሉ እንደ ባለሙያ ነው የሚያወራው። ሶሻል ሚዲያው በጣም ምሁር አርጎናል። አናላይዝ እናረጋለን የሀገራችንን ነገር እና ይንተከተካል። ሁሉም የጎሳው የራሱ የወገኑ ደጋፊ ምንድን ነው? በጥላቻ የተሞላ እርግማን ስድብ ይበለው ይግደለው ያጥፋቸው ከሚሉ ሰዎች ጋራ ቦድናችሁ የእግዚአብሔር ሰው መሆን አትችሉ። እነዚህ አብሯችሁ የለፈለፉ ኃጢአታቸውን ያሸከሟችሁ ሰዎች ሁሉ ኃጢአታቸውን ይከምሩባችኋል። ወደ እግዚአብሔር የከበረ ነገር ፈጽሙ መድረስ አትችሉ። ከሰኞ እስከ አረሁድንም ጨምሮ እንቅልፍ እስክታጡ ድረስ የምትጠጡት የጥላቻ ፖለቲካ በሙሉ ይመረዛችኋል። እግዚአብሔርን የማያውቁ፣ እግዚአብሔርን የማይፈሩ፣ እግዚአብሔርን የማይወዱ፣ እግዚአብሔርን የማይከተሉ በራሳቸው መንገድና ፍላጎት የሚሄዱ ሰዎችን አጀንዳ የምታስተናግዱ ከሆነ በፍጹም አገልግሎት አትችሉ። በብዙ ቤተ ክርስቲያን ውስጥ ሰዎች የቤተ ክርስቲያኑን አስተምህሮ የቤተ ክርስቲያኑን ራእይ አገልጋዮቹን ሁሉ ፖለቲካውን ያጠረ አንዳንድ ጸሎቶች መጸለይ እንዳይኖርባቸው አንዳንድ ትምህርት መማር ሰው እንዳይኖርበት አንዳንድ ሹ እንዳይነሳ በቃ የታጠረ ነገር የእግዚአብሔር ቤትን የፖለቲካ ቤት የእግዚአብሔር ቤትን በብዙ አይነት መንገድ በመሪነት ውስጥ እየገቡ መጠምዘዝ ይፈልጋሉ። የእግዚአብሔር ቤት የማንም ቤት አይደለም። የሰዎችን ኃጢአት ዛሬ ሰዎች ኃጢአታቸውን በፌስታይም በሶሻል ሚዲያ በፌስቡክ እያመጡ ላይ እየቆለሉብን ነው። ስልካችን ሁሉ ቆሽሿል። በስድብ የተሞላ ስልክ ነው ያለን። በዛው ስልክ የእግዚአብሔርን ቃል እናነባለን። በዛው ስልክ እርስ በርሳችን የምንተናነጽበት ነገር ደግሞ እናወራለን። ቴክስታችን ሙሉ ያለን ነገር ኢሜይላችን በሙሉ የረከሰ ሆኗል። የጥላቻ መልእክቶችን እየተቀበልን እየወሰድን ያጋብስን በሽተኞች ሆነናል። ውድ ወገኖቼ እግዚአብሔር ፊት በሚቆሙ አገልጋዮች ለመገልገል እግዚአብሔር ፊት የምትቆሙ ምእመናን እንድትሆኑ የእግዚአብሔር ቤት የእግዚአብሔር ቤት እንዲሆን እነዚህ ነገሮች there is no any slight compromise የለም በዚህ ጉዳይ ላይ። የእግዚአብሔር ቤት የእግዚአብሔር ቤት ነው። ይሄ ቤት እግዚአብሔር ቤት የሚሆነው በጣራ በግድግዳው አይደለም። እኔና እናንተ እንዲህ ከመሰሉ ነገሮች ራሳችንን ካጸዳን ነው። እነዚህ ካህናቶች እግዚአብሔር ቤት ብለው የሚሉት በግራቸው እየተራመዱ ሄደው ከቤታቸው ከመንደራቸው ወጥተው የሚያገለግሉበትን ቦታ ነው እንደሚነገራቸው። የእግዚአብሔር ቤት ግንኛ ይሄ ጣራ ግድግዳ አይደለም። እናንተና እኔ ነን። ዛሬ የኢትዮጵያ ቤተክርስቲያን ትልቅ ችግር ውስጥ ነች ያለችው። ትልቅ ህመም ውስጥ ነች ያለችው። የሰዎችን ኃጢአት አገልጋዮች እየተሸከሙ ነው። ገንዘብ ይሰጧቸዋል። ቦታ ያስገኙላቸው ሰዎች ሊኖሩ ይችላሉ። ቤተ ክርስቲያን እንዲሰሩ ብራይብ የተደረጉበት ሁኔታ ሊኖር ይችላል። አረ አንዳንዶቹ ቦዲጋርድ መሆነውላቸዋል። በዝምድናና በምን የመንግስትን ሴኩሪቲዎችን ፖሊሶችን ሁሉ ለአጀንዳቸው የተጠቀሙ ሰዎች አሉ። በጋብቻ በምን በተጠላለፈ አይነት ነገር ምን ይመስላቸዋል? ይህንን ህዝብ የሚገስጽ አምላክ የኛ አምላክ ነው? እስቲ አምላኬ ነው በሉ እስቲ። ውድ ወገኖቼ እኔ ሰውን ኃጢአት መሸከም አልፈልግም በሉ በልባችሁ። በእውነት እግዚአብሔር እጁን ካነሳብን ካህናት እንድንሆኑ ማይቅ እንዳንቀርበው ከፈለገ እግዚአብሔር ወደ ተቀደሰ ነገሩ አትጠጉም አላስጠጋችሁም ካለን እግዚአብሔር የሚተርፍልን ነገር ምንድን ነው? ምንድን ነው የሚተርፍላችሁ? የት ነው የምትሆኑት? በረኛ ሆናችሁ ቸርች መመላለስ ትፈልጋላችሁ በእግዚአብሔር ቤት? ወይስ የእግዚአብሔር ቤተኛ በአምላካችሁ በእግዚአብሔር ፊት በበጉ ደም በተቀደደው መጋረጃ ገብታችሁ እግዚአብሔርን ፊት እያያችሁ መኖር ትፈልጋላችሁ? ወደ ተቀደሰው ነገር ብቻ ወደ ቅድስተ ቅዱሳን ነገር አይቀርቡም። እነዚህ ሰዎች በመጋረጃ የተጋረደውን የብሉይ ኪዳኑን ጥላ አገልግሎት ነው የሚገደቡት። እኛ በሩ ተከፍቶልናል። ወደዚያ ኢየሱስ ወደ ከፈተው መንገድ ምንገባው መጋረጃውን የተረተረው መስቀል ነዚህ ልባችሁና ስጋችሁ አልተገረዘም የተባሉትን ከብሉይ ኪዳኑ የተሻለ ግርዛት የሚገርዝ መስቀል ነው። ለኛ መጋረጃውን የተረተረልን ክብር ለእግዚአብሔር ይሁን። እነዚህ እስራኤላውያኖች በስጋ ከሚገረዙት ግርዛት የተሻለውን ግርዛት ያካሄደ የኢየሱስ መስቀል ነው ልባችን የገረዘልን። ሰዎች ቤተ ክርስቲያን መጥተው ክርስቲያኖችን አግኝተው ፍጹም ንጹህ ሰማያዊ የሆነ ህይወትን ማየት እንዲችሉ መደረግ አለበት። ለዚህ ብቁ ሊያደርገን ኢየሱስ ያፈሰሰው ደም የክህነቱ ሥራ በቂ ነው። የሚቀድሰን ቃሉም በቂ ነው። ነገር ግን እግዚአብሔርን ቃልን ሰማዋለን እንጂ አይነካንም። የሁድ ክርስቲያኖች ብቻ ነን። ለመዘመር ቸርች ምን መጣ ብቻ ነን። በታምኑም ባታምኑም ሰው ዘረኛ መንፈሳዊ ሰው ባንድ ጊዜ መሆን አይችልም። እግዚአብሔር ሰው የሚሆን ሁሉ ከዘረኝነት ራሱ ማንጻት አለበት። እግዚአብሔር ስም የተባረከ ይሁን። ስለዚህ ተመልከቱት ምን እንደሚሆን። እፍረታቸውንና የሰሩትን እርኩሰታቸውን ይሸከማሉ። ማንንም ሰው ማየት ይችላልላችሁ። የጥላቻና የስጋዊ ፖለቲካ ሲጠጣ የዋለ ሰው ለመንፈሳዊ ነገር አይመችም። የምልጃ ጸሎት መጸለይ አይችልም። አምልኮ በቃ ትራንኬትድ የሆነ የተጣበበ ነው። ህዝብ ፊት ቆሞ መደረግ ያለበትን ብቻ እንደሚያደርግ ሰው ሜካኒካልና ቴክኒካል ነገር ብቻ ይሆናል ነገሩ። እግዚአብሔር ፊት ግን የሚቆም ሰው እግዚአብሔር ያዘምረዋል። የእግዚአብሔር ክብር ይቀሰቅሰዋል። የእግዚአብሔር ነገር ያስደንቀዋል። እግዚአብሔር ፊት የማይቆም ሰው ግን እርኩሰት የተሸከመ ኃጢአት የተሸከመ ሰው በቤተ ክርስቲያን ሜካኒካል ላይፍ ነው፣ ሩቲን ላይፍ ነው የሚኖረው። ግን እግዚአብሔር እነዚህን ሰዎች ከቤተ ክርስቲያን ያወጣቸው ነገር ግን ለአገልግሎቱ ሁሉና በእርሱ ውስጥ ለሚደረገው ሁሉ የቤቱን ሥራ ጠባቂዎች አድርጋቸዋለሁ። በራፍ ላይ ቆማሉ። ህዝቡ ፊት ህዝቡ ሲመጣ ከህዝቡ ያለውን ይቀበላሉ፣ ያደረጉ ይላሉ። ሜካኒካል ነገር አድራጊዎች ናቸው። አንድ ክርስቲያን እግዚአብሔር የተመሰገነ ይሁን ሰው ሲያገኘው፣ ማንም ሰው ቢያገኘው ያንን ክርስቲያን የእግዚአብሔርን ሰው ማግኘት አለበት። ዘረኛ፣ ጎሰኛ፣ ጎጠኛ ሰው አያገኝም። በክርስቶስ መስቀል የጸዳ ክርስቲያን ያገኛል። እግዚአብሔርን ፊት ያየ ሰው ያገኛል። የእግዚአብሔርን ፊት የሚያይ ሰው ለምንም ነገር ይቆም አይደለም፣ ለሰማያዊው መንግስት ለእግዚአብሔር ይቆመ ስለሆነ እግዚአብሔር ያንን ክርስቲያን የሚያገኝ ሰው በረከት ያገኛል። ስናነብታ ያላችሁ ክብር ለእግዚአብሔር ይሁን። በሬዲዮ ማስተመሩ ያስተማርኩትን ያለፈውን ቀዳሜ ፕሊስ አዳምጡት። ፕሊስ በጌታ ለለምናችሁ አዳምጡት። አዎ የሰዎችን እድል ፋንታ የሚወስኑ ሁለት አዳሞች ናቸው። ከመጀመሪያው አዳም ነኝ ወይስ ከመጨረሻው አዳም ነኝ ነው ጥያቄው። ከመጀመሪያው አዳም በውልደት የተገኘ ነው፣ ስጋዊ ማንነት ነው እና በምድራዊነት በስጋዊነት በባዮሎጂ ነው ራሳችንን የምናየው። በመጨረሻው አዳም ሰማያዊ ነው እሱ። በዚህ በምድራዊ ነገር ውስጥ ካታጎራይዝድ አይደረግም። ሰማያዊያን ነው የሚያረጋን፣ ሰማያዊ ህይወት ነው የሚሰጠን። ከየትኛው አዳም ነን? ለፖለቲካ ከዚህኛው አዳም ነን። እሁድ ላለ ህይወት ከዚህኛው አዳም ኢየሱስ ክርስቶስ እንደመኝታ ቤትና ጓዳ ቤት አይደለም ክርስትናችን። ሰማያዊነት አይደንቲቲ ነው፣ የሁል ጊዜ አይደንቲቲ ነው። እግዚአብሔር ይሄን እንድናደርግ ይርዳን። ክብር ለእግዚአብሔር ይሁን። ተመልከቱት ምን እንደሚል ቁጥር 15። ነገር ግን የእስራኤል ልጆች ከኔ ዘንድ በሳቱ ጊዜ ይላል። እነዚህ ሁለተኞቹን አገልጋዮቻቸው የሚደነቁ ናቸው። በሳቱበት ጊዜ የመቅደሴን ስርዓት የጠበቁ የቤቱን ስርዓት የጠበቁ የሳዶቅ ልጆች ሌዋውያን ካህናት ያገለግሉኝ ዘንድ ወደ እኔ ቀርባሉ። ጉዳያቸው እኔ የሆንኳቸው እነዚህ ወደ እኔ ቀርባሉ። እግዚአብሔር ወደ ራሱ እያስጠጋን የምናገለግል ሰዎች፣ እግዚአብሔርን እየተጠጋን የምናገለግል ሰዎች መሆን ብርቅ ነው ወገኖች፣ ብርቅ ነው። ብዙ ነገር አምሮባችሁ የምታዩት ነገር ስላደረጋችሁት ሰዎች ሲያመሰግኑን ወይም ከኛ የተነሳ ከባህሪያችን የተነሳ እየመሰላችሁ እንዳትሳሳቱ ወገኖች። እግዚአብሔር ስላስጠጋን የእግዚአብሔር ሽታው ጠረኑ የእግዚአብሔር ፊቱ ነው ተወዳጆች የሚያረጋን። እንዲያምርብን የሚያረጋን እግዚአብሔር ነው። እነዚህ አያችሁት የመቅደሱን ሥርዓት የተጠበቁ የሳዶቅ ልጆች ወደ እግዚአብሔር ከኔ ዘንድ የሳቱት እስራኤል ሲስቱ እነዚህ ስላልሳቱ እንዲያገለግሉኝ ይላል። ያገለግሉኝ በሉስቲ ይገለገላል እግዚአብሔር። በአዲስ ኪዳን ላይ በጾምና በጸሎት እግዚአብሔርን ሲያገለግሉ ይላል። ስንጾምና ስንጸልይ የማንንም አጀንዳ እናራመድም። የኢትዮጵያን አጀንዳ አላራመድም። የባንዲራ አጀንዳ አላራመድም። የማንንም ምድራዊ መንግስት አጀንዳ አላራመድም። ስጾምና ስጸልይ የማንንም ግለሰብ አጀንዳ ለማራመድ አልጾምም አልጸልይም። እግዚአብሔርን ለማገልገል ነው ምንጾመው። ፈቃዱ በሰማይ እንደሆነች በምድር እንድትሆን ነው። የማንንም አጀንዳ እንዲሆን አንጸልይም። በሰማይ ያለችው መንግስት በምድር ትሁን ይያልን እየጸለይን ስንጾምና ስንጸልይ የማንን ፈቃድ ነው እናረጋው? በሰማይ ያለችው ያምላካችን ፈቃድ እንድትሆን ነው እንጸልየው። ክብር ለእግዚአብሔር ይሁን። እግዚአብሔርን የሚያገለግሉ ሰዎች ፈቃዱ በምድር እንድትሆን ነው የሚጸልዩት። አገልጋዮቹ እንደዚህ ነው ስራቸው። ህዝቡ ሲስት ህዝቡ የፈለገው ይሄን ነው። ህዝቡ የወደደው ይሄን ነው። ሰው እንዳናጣ፣ ሰው ፊት እንዳይነሳን፣ ሰዎች ችግር እንዳይሆኑብን ጥርግበል። እግዚአብሔር ከኛ ጋር ከሆነ የጎደለውን ሂሳብ ንገሩኝ እስቲ። ማን ነው ጉድለት ሆኖ ይነገር እስኪ? የጎደለው ማን ነው? ያጎደሉን ይመስላቸው ይጎላሉ እንጂ ምንም አይጎልብን። እግዚአብሔርን ነው ምናገለግለው። ስንጾም እግዚአብሔርን ነው፣ ስንጸልይ እግዚአብሔርን ነው፣ ስናመልክ እግዚአብሔርን ነው ምናገለግለው። ሰዎችን እያየን ሰዎች እንዳይነኩ፣ ሰዎች ቅር እንዳይላቸው፣ ሰዎች እንደዚህ እንዳይሉ። የሰው አገልጋይ አይደለንም። ቤተ መቅደሱ የእግዚአብሔር ነው፣ ቤቱ የእግዚአብሔር ነው። ጸሎት እንዳይጸልይ፣ ይሄን ጸሎት ርስ እንዳንጸልይ፣ ይሄን ጸሎት ርስ እንዳይጸልይ። እንደዚህ ከተጸለየ ጥሩ አይደለም። ሰዎች ይነካሉ። ለምን ደግሞ አይጸልዩ? አንድ ጊዜ አንድ ወንድም በጣም የሚወደኝ ወንድም ነው፣ ጥሩ ወንድም ነው። የኤርትራን መንግስት ለመጣል ነው እንደዚህ መጸልየው አለኝ። የኤርትራን መንግስት በጸሎት ምጥል አንደኛ እኔ መንግስት ለመቀየር ፍላጎትም የለኝ፣ ኤርትራዊም አይደለሁም፣ ምንም አይደለሁም። ግን በጸሎት መንግስት አይቀየርም። በጸሎት የእግዚአብሔር ፈቃድ ነው የሚለመነው። እግዚአብሔር ከቀየረው ቀየረው፣ ሃሌሉያ። እግዚአብሔር ሲቀየረው ሃሌሉያ ማይል ማን አለ? ከቀየረው ይገንድሰው። ገና ይፈጫቸው የለም እንዴ? እንደ ብቅ እንደ ገለባ ከምድር ላይ ጥርግርግር አድርጎ የሰማዩ መንግስት ምድርን ይሞላል። ክብር ለእግዚአብሔር ይሁን። አዎ። ስለዚህ ሰዎች ብዙ ጊዜ በአጥር የታጠረ ነገር ያደርጋሉ። አገልግሎታችን የእግዚአብሔርን ፈቃድ እናገለግላለን እንጂ የሰው አጀንዳ እናገለግልም። አሜን። ክብር ለእግዚአብሔር ይሁን። ባትሉም እኔ አሜን ብዬ ነው የምኖረው ይሄንን። ሃሌሉያ። ስለዚህ ያገለግሉኝ ዘንድ ወደ እኔ ይቀርባሉ ይላል። እግዚአብሔር ወደ ራሱ ያቀርበን እንድናገለግለው ያድርገን። ደ ሞመንት ስትንበረከኩ አት ኤኒ ታይም፣ የማንንም ሰው አጀንዳ ይዛችሁ አትንበረከኩ። በሰማይ ያለችው ፈቃድ በምድር ትሁን የጸሎት ሁሉ መጀመሪያ ነው። እኔ እዚህ ተንበርክኬ ያለሁት የእኔ ፈቃድ እንድትሆን አይደለም፣ በሰማይ ያለችው ፈቃድ በምድር ትሁን፣ በእኔ ህይወት ትሁን፣ በቤተሰቤ ትሁን፣ በሀገሬ ትሁን፣ በሰማይ ያለችው ፈቃድህ በምድር ትሁን። አገልጋዮቹ ናቸው እነዚህ በቤቱ ሲያገለግሉ። ስቡን ደሙን ወደ እኔ ያቀርባሉ። ወደ ህዝቡ አይደለም ያቀርቡት፣ ወደ እኔ ያቀርቡ ዘንድ በፊቴ ይቆማሉ። ባይ ዘ ወይ በቅድስተ ቅዱሳን ውስጥ ሊቀ ካህን ይዞ የሚገባው ደም ብቻ ነው፣ ስብ ይዞ አይገባም። ስቡ የሚቀርበው እዛ መሰዊያው ላይ ነው። ምንም እንኳን እነዚህ ህዝብ ፊት የሚቆሙት አገልጋዮች እዛ ቢሆኑ፣ እነዚህ የሳዶቅ ልጆች በፊቴ ይቆማሉ ያገለግሉኛል የሚላቸው እዛ መሰዊያ ጋር ከነዛ ጋር ቢኖሩም ማይልስ ማይልስ የተራራቁ ናቸው። እነዚህ እግዚአብሔር ፊት በላያቸው ያለ ናቸው፣ እነዛ በሰው ፊት ያሉ ናቸው። ነገሩ የጂኦግራፊ አይደለም። ነገሩ ዲስታንሱ በስፔስ የሚለካ በሜትር የሚለካ በጫማ የሚለካ አይደለም። ነገሩ በእግዚአብሔር ፊት መሆን እና አለመሆን በቦታ ይወሰን። ጌታ በመካከላቸው እያለ ሴቲቱ የልብሱን ጫፍ ከኋላ ሄዳ ሳታናግረው ነክታ ኃይሉ ወጥቶ እሷን ብቻ ነው የነካት። ሰውነቱን ያጨናነቁ የገፉትን ሰዎች አልነካም። የመለኮት ኃይል ኢንተሊጀንት ነው። የመለኮት ኃይል አይባክንም። እግረ መንገዱን ብሎ አይነካም። ልብ ነው የሚያየው። ልብ አይቶ የሚሄድ ነው። ክብር ለእግዚአብሔር ይሁን። ስለዚህ ወደ መቅደሴ ይገባሉ ይላል። ወደ እኔ ይቀርባሉ ይላል ጌታ እግዚአብሔር። በፊቴ ይቆማሉ። ሰው አይደለም የሚያዩት እነዚህ። ማንን ነው የሚያዩት? እግዚአብሔርን። በፊቴ ይቆማሉ ይላል ጌታ እግዚአብሔር። ወደ መቅደሴም ይገባሉ ይላል። እሱ ያለበት ወደ ማደሪያው ያገለግሉኝ ዘንድ ወደ ገበታ ይቀርባሉ። ሥርዓቴን ይጠብቃሉ። የእግዚአብሔርን ገበታ። ክብር ለእግዚአብሔር ይሁን። ባለሟሎቹ ሆኗሉ። የእግዚአብሔር ገበታ አገልጋዮች ሆኗሉ። እግዚአብሔር ይሄንን እድል ይስጠን። ይሄን ጸጋ እግዚአብሔር አይወሰድብን። ይሄን ነገር ከሚያበላሽብን ነገር ሁሉ እግዚአብሔር ያጽዳን። ዛሬ በመድራችን ላይ ህዝባችን እንርስ በርሱ ከሚያበላላ ነገር በመስቀሉ ኃይል ይቀድሰን ይፈውሰን። ክብር ለእግዚአብሔር ይሁን። እግዚአብሔርን ማቁ የመስቀሉ ምስጢርና ሥራ ማይገባቸው የክርስቶስ ቤተክርስቲያን ማለት ምን እንደሆነ ማይረዱ በቤተክርስቲያን ውስጥ ያሉ ኢቭን አገልጋዮች ምዕመናንም ሆኖ የአካል ህይወትና ምስጢሩ ማይገባቸው በፖለቲካ በተለያየ ነገር በተለያየ አጀንዳ የተለከፉ ሰዎች ውድ ወገኖቼ ይህንን እድል ያጣሉ። የነሱን ኃጢአት እግዚአብሔር ከመሸከም ያድነን። ወደ ሥርዓቴ ገበታ ይቀርባሉ። ሥርዓቴን ይጠብቁ። ወደ ውስጠኛው አደባባይ በር በገቡ ጊዜ ተልባ እግር በዚህ ላይ ልብሳቸውን እናም የሚጠጡትንም የወይን ጠጅ ሁሉ አይጠጡ ይላል። ወዝ የሚያወዛ ነገር እንዳይለብሱ ይከለክላቸዋል። ይሄ የላባ አደር በጥረት የሚሰራ አገልግሎት አይደለም። ይሄ በእግዚአብሔር ፊት የሆነ አገልግሎት በጸጋ ነው። በጸጋ የሆነ አገልግሎት ነው። በጥረት በወዝ የሚያመጣ አይደለም። ወይን አይጠጡ ይላል። በኤክሳይትመንት ውጫዊ ቅስቀሳ አስፈልገው። ለምን እንደሚከለክላቸው ታውቃላችሁ? እግዚአብሔርን ለማገልገል ኃይ የሚያረጋቸው ሌላ ሰብስታንስ አያስፈልግም። ኃይ የሚያረጋቸው እግዚአብሔር አለ። ፊቱን የሚያዩት እግዚአብሔር አለ። ያ የእግዚአብሔር ፊት ኃይ ያረጋቸዋል። ይሲ በሌላ ነገር የተቀሰቀሱ ከሆኑ በውጫዊ ነገር እንዲቀሰቀሱ ሰዎች ድብርት ያዘው ብቻ ነው በመዝሙር የሚቀሰቀስ። በመጠጥ በተለያየ ነገር የሚቀሰቀስ እግዚአብሔርን ግን የሚያመልክ ግን እግዚአብሔር ነው እንዲያመልክ የሚያረጋው። እግዚአብሔር እንዲያመልክ ያረጋዋል። እግዚአብሔር ያስደንቀዋል። እንዲጸልይ የሚያረጋው እግዚአብሔር ነው። ስለዚህ ይሄ ኃይ የሚያረግ የሚቀሰቀስ ስሜት ቀስቃሽ የሆነ ነገር እንዳይጠጡ ይከለክላቸዋል። ወዛደር እንዳይሆኑ ጸጋደር እንዲሆኑ ይነግራቸዋል። ክብር ለእግዚአብሔር ይሁን። ለምን እግዚአብሔር በፊት ሆነን ስናገለግለው ውድ ወገኖቼ እግዚአብሔር ከፀሐይ ይበልጣል። ሰው ፀሐይ ፊት ሆኖ አጥንቱ ይጠነክራል፣ ለቆዳ ለሰውነቱ ይሆናል። ፀሐይ ብርሃኗን ሰጣ ስራ ትሰራለች። ድምጽ ሳታሰማ ስራ ትሰራለች። አረንጓዴ ጽዋቶች ፍሬ እንዲያፈሩ ምን በላው ሁሉ እንዲገኝ ፀሐይ ታስቀናለች። እነዚህ ሀገር እንደመጣው ሰዎች ብዙ ጊዜ it's a nice day ይሉኛል። ጧት ሰወጣ ወይ እንደዚህ ምኑ ነው እንት ምሉታ የፈረንጅ ነገር እላለሁ። ያ ክረምት መጥቶ ሲጨፈግግ it's a nice day ነው ማለት ጀመርኩ። ምክንያቱም ከጨለማ ወደ ከተጨፈገገ ነገር መውጣት ነው። ፀሐይ እንዲወጣ ሲያወጥ ታስፈለቅቃቸዋለች። በጣም ኖርዝ የሚኖሩ ሰዎች በቃ ዶርማንት ይሆናሉ፣ ሃይበርኔት ያረጋሉ፣ ይሰበሰባሉ። ፀሐይ ስጦታ ይፈለቀቃሉ። እግዚአብሔር ከፀሐይ ይበልጣል። እግዚአብሔር ፊት የሚቆሙ ሰዎች ምን አይነት ነገር እንደሚገጥማቸው ሚልኪያስ የሚናገረው በጣም በጣም ውብ የሆነ ትንቢት አለ። እሱ በጣም ደስ ይለኛል። ክብር ለእግዚአብሔር ይሁን። ምዕራፍ 4 ላይ ነው። እነሆ እንደ ምድጃ እሳት የሚነድ ቀን ይመጣል። ሚልኪያስ የመጨረሻው ነብይ ነው። ብሉይ ኪዳን ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣውም ቀን ያቃጥላቸዋል። ስርንና ቅርንጫፍን አይተውላቸውም ይላል የሠራዊት ጌታ እግዚአብሔር። ነገር ግን ስሜን ለምትፈሩ ለእናንተ የጽድቅ ጻይ ተወጣላችኋለች። ፈውስም በክንፎቿ ውስጥ ይሆናሉ። እናንተም ተወጣላችሁ እንደ ሰባማም እንቦሳ ተፈነጫላችሁ። በመሰራበት ቀን በደለኞች ከግራጩ ጫማ በታች አመድ ይሆናሉ። እናንተ ተረግጧቸዋላችሁ ይላል የሰራው ጌታ እግዚአብሔር። እጁን እንደ ክንፍ ዘርግቶ የሞተው ኢየሱስ የጽድቅ ጻያችን ነው። ፈውስ በነዛ በመስቀል ላይ ተወጥሮ በተቸነከሩት እጆቹ ለኔና ለእናንተ እንጠባጠባል። የጽድቅ ጻያ ኢየሱስ አለልን። በእግዚአብሔር ፊት የሚሆኑ ሰዎች ብርሃን ያገኛሉ፣ ኢነርጂ ያገኛሉ፣ ፈውስ ያገኛሉ፣ ህይወት ያገኛሉ፣ ኃይል ያገኛሉ። ኤክሳይት የሚያረጋቸው ነገር በማንም ላይ ዲፔንዳንት አይደሉም። ርስት አትስጧቸው ይላል። እኔ ርስታቸው ነኝ ይላል እግዚአብሔር። ርስታቸው ነኝ ይላል። እንዴት ደስ ይላል። ቁጥር 28 ላይ በእስራኤል ነገድ ግዛት አትስጧቸው፣ እኔ ግዛታቸው ነኝ ይላል። ክልላቸው በድንበር የሚለካ አይደለም። የአባቶች መሬት ብለው እነሱ የሚለኩት መሬት ሊኖር ይችላል። እነዚህ ግን ግዛታቸው እግዚአብሔር ነው። ለምን? በፊቱ ነው የሚቆሙት። የእግዚአብሔር ፊት የት ነው ያለው? የትም ቦታ፣ ሁሉ ቦታ። በዚያ በአደባባይ መሰዊያ ባለበት ቦታ ሲቀርቡ ሌሎቹም መስዋዕት ያቀርባሉ። ህዝቡ አለ፣ ከህዝቡ ጋር ያገለግላሉ። ሁለቱም አገልጋዮች አንድ ግቢ ናቸው ያሉት። እነዚህ በፊቱ ናቸው፣ እነዛ በሰው ፊት ናቸው። እግዚአብሔር ሆይ በፊት መቆምን ስጠኝ በሉት። እግዚአብሔር በፊቱ ቆሙ ማገልገልን ይስጠን። የሰዎችን ኃጢአት ተሸክመን ሰዎች ሲስቱ አብረን መሳት፣ የሰዎችን ጥላቻ የተመረሩበትን ነገር እያስተናገድን እግዚአብሔር የሚያጣፍጠውን ውስጣዊ ህይወታችንን የምስራችሁን ቃል ለመናገር የሰላሙን ወንጌል ተዘጋጅተን ተጫምተን መቆም ሲገባን ለሰልፍ ለጦርነት ያነሳሳናል። በጣም አደገኛ ነገር ነው። አድመኞች እንሆናለን። ጥላቻ በጥላቻ እንሞላለን። ስራችን ሁሉ ለነጻነት፣ ለኢትዮጵያ፣ ለወገን ማለት ይቻላል። ለእውነት እንቆማለን። ፍትህ፣ የፍትህ ፈላጊዎች እንመስላለን፣ ግን አይደለም። ፍትህንም ጽድቅንም ቅድስናንም የሚያስተምሩ እነማን እንደሆኑ ተመልከቱ። ቁጥር 23 ላይ በተቀደሰውና ባልተቀደሰው መካከል፣ ክብር ለእግዚአብሔር ይሁን፣ ምን ያረጋሉ? ይለዩ ዘንድ ህዝቤን ያስተምሩ። እግዚአብሔር ቅዱሱ አምላክ ፊት የማይቆም ሰው ስለ ቅድስና አያውቅም። ቅድስናን እንደዛ ያለ ሰው ቢያስተምር ሌጋሊዝም ነው የሚያስተምረው። ቅድስና ለእግዚአብሔር ነው እንጂ የሚባለው ቅድስና ስርዓት አይደለም። የተቀደሰና ያልተቀደሰን የሚለይ ሰው በአምላክ ፊት መቆምን የሚያውቅ ሰው ብቻ ነው። ባልተቀደሰው መካከል ይለዩ ዘንድ ህዝብን ያስተምራሉ። ንጹህና ንጹህ ባልሆነ መካከል ይለዩ ዘንድ ያሳዩአቸው። አይታይማ። ይሄ ከመጽሐፉ እኮ ሊያዩት ይችላሉ። በመመሪያ ቢሆን ኖሮ ሙሴ ከጻፈው መጽሐፍ ሊረዱ ይችላሉ። ነገር ግን አያዩም። እግዚአብሔር ፊት ያልቆመ ሰው፣ እግዚአብሔርን ቅዱሱን አምላክ በፊቱ ቆሞ መኖር ያለመደ ሰው ስለ ቅድስና አይገባውም። ለብዙ ሰዎች ቅድስና ማለት ውጫዊ ነገር ነው። በውጫዊ ነገር ነው ሜዥር የሚያደርጉት። የተቀደሰ ክርስቲያን የሚሉት ብዙ አይነት አስቂኝ መልክ አለው። ቀደም በባይብል ስተዲ የሚያስቀን ነገር ታሪክ ስንሰማ ነበር። አንዲት እህት መልበስ የሌለባትን ሱሪ ለብሳ እንዴት እንደ ሸሸች ትነግረን ነበር። እግዚአብሔር ለምን አገልጋዮቹ ሳይሆን ይህን ለብሼ በቃ ምን እንዳያዩኝ ብላ ተጨንቃ። ውጫዊ ነገር ነው ለብዙ ሰዎች ቅድስና። ቅድስና በቅዱስ አምላክ ፊት ቆሞ መኖር ነው። እንደነዚህ ያሉ ሰዎች ቅድስናን ይለያሉ። ንጹህ የሆነውን ያልሆነውን ይለያሉ። ክርክር በሆነ ጊዜ ለመፍረድ ይቁሙ ይላል። እንደ ፍርዴ ይፍረዱ ይላል። የእግዚአብሔርን ፍርድ የማያውቅ ሰው፣ በፊቱ ያልቆመ ሰው የእግዚአብሔርን ፍርድ አያውቅም። ፍርድ በድምፅ ብልጫ በሎቢ አይሆንም። ፍርድን ፖለቲካው አጣመው ነገሮችን መርዘው በሶሻል ሳይንስ በሶሻል ሚዲያ ላይ መጣ ትዊስትድ የሆኑ ነገሮች ፍትህን አሳዩ። በጣም መጠንቀቅ አለብን ክርስቲያኖች። እግዚአብሔር ቤትም ሆነ ከቤተ ክርስቲያን ውጭ ባሉ ነገሮች ላይ በማይመለከተን ነገር ሪዘርቭድ መሆን ይሻላል። በእግዚአብሔር ህዝብ መካከል በመናደርጋቸው ነገሮች እግዚአብሔር የሚወደው ምንድነው ነው እንጂ ጥያቄ ሰዎች የሚወዱትን ነገር አይደለም እንፈልገው። እግዚአብሔር ምን ይፈልጋል? የቱን ይመርጣል? ዋጋ ቢያስከፍልም እግዚአብሔር ምን ይላል ነው የሚባለው? ለምን ፈቃድ በሰማይ እንደሆነች ምንቱ የቱን ነው? ይሄ ዝም ብሎ የሚነበነብ ጸሎት አይደለም። ይሄን ተግባራዊ የሚያደርግ መንፈሳዊ አቋም ይጠይቃል። ስለዚህ እንደ ፍርዴ ይፍረዱ። ፍርዴ በሉስቲ የማን ፍርድ ነው? ፍርዱ የእግዚአብሔር። እንደኔ ፍርድ ይፍረዱ። አያችሁት? እግዚአብሔር የሚወደውን ነገር ካለየን ዝም አየለም መፍቴ ማምጣት አለብኝ ብለን ብንል እንሳሳታለን። እግዚአብሔር የዘገየ ሲመስለን የምናደርገው ነገር ሁሉ እንደ ሳኦል የተናቀን የተጣልን ሆናለን። ካህናቶቹ በዘገዩበት ጊዜ ያልተፈቀደለትን ነገር ማድረግ ሁሉ ጀመረ። እግዚአብሔር ዝም ይላል። እግዚአብሔር ይዘገያል። እግዚአብሔር ጸጥ ይላል። ስለዚህ እግዚአብሔር ብጁን ባልዘረጋበት ፈቃዱን በማናቀበት ነገር ምንም አናደርግም። ስለዚህ በተቀደሰው ባልተቀደሰው መካከል ይለያሉ። ንጹህ የሆነውን ያልሆነውን ይለያሉ። ለምን? በፊቱ የሚቆሙ ስለሆኑ ክርክር በሆነ ጊዜ ለመፍረድ ይቆሙ ይላል። ባይዘወይ ሰዎችን ነገርና ጉዳይ ስትመለከቱ በዚህ ዓለም ላይ እንኳን የፖለቲካውን ነገር ተታችሁ ቤተክርስቲያን እንኳን ያለውን ነገር እጅግ በጣም አስቸጋሪ ነው። በቤተክርስቲያን ማንኛውም ነገር ሶልቭድ መሆን ያለበት በመስቀሉ ቃል ነው። የሰውን ኢንተረስት በመጠበቅ የሚሰራ አገልጋይ የለም። ቤተክርስቲያን እንዲህ ያለ ነገር ራሷ መስጠት የለባትም። በክርስቶስ በመስቀሉ ቃል መፍትሄ የማያገኝ ነገር ምንም መፍትሄ አይሆንም። በመስቀሉ ቃል የሚመጣው መፍትሄ እጅግ ውብና የከበረ ነው። ተራራውን ዝቅ የሚያደርግ ሸለቆውን ከኮረብታውን ዝቅ የሚያደርግ ሸለቆውን ደልዳላ ሜዳ አድርጎ የእግዚአብሔር ማዳን የሚያሳይ ነው። ክብር ለእግዚአብሔር ይሁን። አንድ ጊዜ ክርክር በበዛበት በመንፈሳዊ ፕሮግራም ላይ መነጋገር አቃተን። ይሄም ይጮሃል ያም ይጮሃል ያም ክርክር በዛ። ትልቅ ዶፍ ዝናብ መዝነብ ጀመረና መሰማማት እስከማንችል ድረስ ጣራውን ሲደበድበው ዝም አለን። በእውነት ነው የምነግራችሁ፣ በኃይለኛ እየዘነበን በቃ ዝም አለን። ወገኖቼ አልኩ ጮኩኝ ተነስቼ፣ እግዚአብሔር እንደዚህ ዝም የሚያረግ መንፈስ ያውርድብን አልኩ። በእውነት ነው የምነግራችሁ፣ እግዚአብሔር ሲናገር ይፈውሳል። እግዚአብሔር የሌለበት ነገር ሁሉ ነገር የማጎምዘዝ የመበጥበጥ ነገሮችን ሁሉ አንዱ ታሞ ሌላው ሊፈወስ ማንም ይፈወስ የለም። አይዘወይ እና ሁልጊዜ ነገር መጎምዘዝ 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 ኮምፓውንድ መሆን ባህሪ ነው ያለው። የእግዚአብሔር ፍርድ ንጹህ ነው። የእግዚአብሔር ፍርዱ ቅዱስ ነው። እግዚአብሔር ሲፈርድ እሱ እግዚአብሔር ነው ነው የሚባለው። እሱ እግዚአብሔር ነው ነው የሚባለው። የእግዚአብሔርን ፍርድ የሚመለከቱ በፊቱ ቆመው የሚያገለግሉ አገልጋዮች ብቻ ናቸው። የሰውን ኃጢአት የማይሸከሙ፣ በሰዎች የጥላቻ መንፈስ የማይሞሉ፣ በሰዎች የምሬት መንፈስ የማይሞሉ፣ ሰዎች እግዚአብሔርን ሲርቁት ሲሳሳቱ የሚተፉትን ክፋት የማይጠጡ ናቸው። እግዚአብሔር አምላኬ ምን ይላል? እግዚአብሔር ሆይ ጆሮዬን ቀድስ። እግዚአብሔር ወይ ልቤን ቀድስ። የምትወደውን የከበረ ነገር እንዳደርግ እስራኤል ሲስት አይግፋኝ። ከተጠራውበት ጥሪ አይግፋኝ። እኔን ካቆምከኝ ቦታ በፊት ቆሜ እንዳገለግል ካለኝ ቦታ አይገፍትረኝ ብለን መጸለይ አለብን። አልገፋም፣ በአምላኬ ፊት ቆማለሁ። ያን ጊዜ እግዚአብሔር ምን ያረጋናል? ጊዜ ይመጣል። የሰው ቁጣ ኃይል የለውም። የችቦ ሰዓት ነው፣ ነዶ ያልቃል። አመድ መጨረሻ ላይ ሲሆን የእግዚአብሔር ሰዎች ይነሳሉ። እሱ በሚሰራበት ቀን በጽድቅ ፀሐይ ፈውስን ያገኙ የጽድቅ ፀሐይ የወጣችላቸው ይለመልማሉ፣ እንደ ሰባን ቦሳ ይሮጣሉ። ክብር ለእግዚአብሔር ይሁን። ስለዚህ እነዚህ ነገሮች ክርስቲያኖች ልንጠብቅ ይገባል። እንደ ፍርዱ ነው የምንፈርደው። እግዚአብሔር ፊት ቆመን ነው ቅድስናንና ቅዱስ ያልሆነውን ነገር የምንለየው። እግዚአብሔር ፊት ቆመን ነው ንጹህ የሆነውና ንጹህ ያልሆነውን ነገር የምንለየው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ይሄ ትምህርት ቀጣይ ክፍል አለው። ኦልሞስት ከአንድ ሰዓት በላይ ነው ያስተማርኩት፣ ከአስር ደቂቃ። ከዚህ በላይ ላቆያችሁ አልፈልግም። በቤቱ ያለ የአዲስ ኪዳን ስርዓት እንመለከታለን። እዚህ ቦታ ላይ በተደጋጋሚ ያየነው የልብ ግርዛትና የስጋ ግርዛት ነው። የብሉይ ኪዳን ግርዛት ነው። በመስቀሉ ግርዛት የሚኖሩ ሰዎች የመስቀሉ ግርዛት ምን እንደሆነ እናያለን። የመስቀሉ ግርዛት ከዚህ ይልቅ እጅግ ይከብዳል። እነዚህ በእግራቸው ሄደው ተራምደው የሚገቡበትን ቤተ መቅደስ ነው ያየነው። እኛ ግን ቤተ መቅደሱ ነን። ክብር ለእግዚአብሔር ይሁን። እኛ ራሳችን የጌታ ቤተ መቅደሱ ነን። የእግዚአብሔር ቤተ መቅደስ በማንም አጀንዳ በማንም በፖለቲካ በዘር በግለሰቦች አጀንዳ በማንም የክርስቶስ ቤተ ክርስቲያን አትበከልም። ክብር ለእግዚአብሔር ይሁን። እናንተ ሁላችሁ በእግዚአብሔር ፊት የምትቆሙ ፊቱን የምትፈልጉ እንደሐሳቡና እንደፈቃዱ ልትመላለሱ የሚገባችሁ በቅዱስ ጥሪ ቅዱስ ካህናት እንድትሆኑ የተመረጣችሁ ሰዎች ናችሁ። በዚህ በሶሻል ሚዲያ የሚመጣውን ልክፍት በተለያየ አይነት መንገድ የሚመጣውን ልክፍት እየወሰዳችሁ እግዚአብሔር ፊቱን አይሰወርባችሁ። የሌሎችን ኃጢአት በመሸከም ህይወታችሁ እንዳይጎዳ በእግዚአብሔር በማገለግለው በጌታ ስም ለምናችኋለሁ። ይሄ ትምህርት በመስማት አይለውጣችሁ። በንስሐ እግዚአብሔር ሆይ እኔ ከነበርኩበት ሁሉ መውጣት ፈልጋለሁ። የምትሆነውን አንተ የምትፈልገውን መሆን ፈልጋለሁ። እኔንም ይመርዙኝና ለሚበክሉኝ ሰዎች የሰላምህን ወንጌል፣ የፍቅርህን ወንጌል፣ የደግነትህን ወንጌል እግዚአብሔር አምላኬ ወይ እነሱ የሚጠሉትን የሚያድነውን ወንጌል እነሱንም የሚጠሏቸውን የሚያድነውን ወንጌል ሰብካለሁ። በጥላቻቸው አልመረዝም። ስጋ ሁሉ እንደ ሳር ነው፣ ክብራቸው ይረግፋል። ውድ ወገኖቼ አልመረዝም። አይ የለም እኔ የተለከፍኩበትን ነገር መላቀቅ አልችልም ትሉ አላችሁ። እግዚአብሔር ፊት አልቆም። አይ እኔ እንደዚህ እንኳን ኤክስትሪም አልሄድም። እኔ ምንም ቢሆን የአገር ጉዳይ ነው፣ ወገን ጉዳይ ነው። እንዴ ማን ሊቆም ነው? እንዴ ቀልድ ነው እንዴ ትላላችሁ። ጌታ ኢየሱስ ይመጣል። አም ቴሊንግ ዩ ኢየሱስ ይመጣል። መንግስት ትምጣ በልማድ መስሎን ብዙ አነብ ነው ካልሆነ በስተቀር ይመለሳል። ኢየሱስ ይመጣል። እግዚአብሔር በፊቱ መሆኑን ዛሬ ያስተምረን፣ ያለማምደን፣ በንስሐ በፊቱ ራሳችን ዝቅ እያደረገን እግዚአብሔር ሆይ በፊትህ የምቆም አገልጋይ አድርገኝ። እንጸልይ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው። ውድ የጌታ ልጆች፣ እኔ ማናችሁንም እንደዚህ ሁኑ እንደዛ ሁኑ በማለት በእኔ ፊት እንድትቆሙ እግዚአብሔር እንደው ለማለት እፈራለሁ። አይቻልም። ልባችሁ በእግዚአብሔር ፊት ይቆም። በጌታ ስም እለምናችኋለሁ። ጌታ ሆይ ዛሬ ይሄ ቃል ወደ እኔ መጥቷል። እኔ መፈወስ ፈልጋለሁ። በቃ የሰው ኃጢአት አልሸከምም። ዛሬ በመድራችን በመጣው ነገር አልለከፍም። ያዳንከኝ በቅዱስ አጠራር የጠራኸኝ አምላኬ ልዑል እግዚአብሔር እኔን በጠራህበት ጥሪ እግዚአብሔር ሆይ በተሰጠኝ እድል በልጅ ደም ወደ አንተ መግባት እድል ተሰጥቶኛል። ይህንን እድል አከብራለሁ። ለዚህ እድል ፋንታ ራሴን እሰጣለሁ በሉት። ኢየሱስ ጌታ ነው ወገኖች። ያስባችኋል፣ ይመለከታችኋል፣ ፊቱ ይሻላችኋል። ወገኖች እግዚአብሔርን ትጡት ለማን ብላችሁ ታጡታላችሁ? ለማን ብላችሁ? አይኖ ፖለቲካ በጣም መርዘኛ ነገር ነው። እዚህ ቤተ ክርስቲያን የስንፍና ንግግር ካፋችሁ አይውጣ ወገኖቼ። መርዘኛ ነገር ነው፣ ይለክፋል። እግዚአብሔር አምላክ ግን ይመለከታል። ውድ የጌታ ልጆች በቅዱሱ ጌታ ስም እየለመንኩ ላሳስባችሁ፣ ዛሬ በምድራችን ለሚነሳው ጥላቻና ክፋት ማን የምስራች ይናገር? ማን ወደ እግዚአብሔር የሚመልስ ቃል ይናገር? ወገኖች እኛ ክርስቲያኖች በዚህ ከተጠመድን ማን ነው የምስራችሁን ቃል ተናጋሪ? ወገኖች ለማን ነው የምንናገረው? ለዘመዶቻችን ነው? ለጓዶቻችን ብቻ? ውድ የጌታ ልጆች በፖለቲካ ስልጣን ላይ እንኳን ሰዎች መተው የፍቅርንና የደግነትን ነገር እየተናገሩ ወገኖቼ እኛ በእግዚአብሔር ቤት ያለን የፖለቲካ ስልጣን ላይ ያልተቀመጠን እንዴት መጽናት ያቀተናል? እንዴት መጽናት ያቀተናል? እግዚአብሔር የተመሰገነ ይሁን። በፊቱ እግዚአብሔር ያቆመን ሁላችንም ተነስተን ጸልያለን። ጌታ ሆይ ዛሬ በዚህ ቦታ እንደዚህ እንደቆምኩኝ እግዚአብሔር ሆይ በልቤ አንተ በመታየው በውስጣዊ ነገሬ በፊትህ የምቆም አገልጋይ እንደሆን እለምንሃለሁ። የማንንም ኃጢአት ተሸክሜ ሰዎች ሲስቱ በሳቱበት እግዚአብሔር ሆይ በስጋዊ ነገራቸው ባልተገረዘ አንደበታቸው ባልተገረዘ ባህሪያቸው ስጋዊ በሆነ ጠባያቸው እግዚአብሔር ሆይ በጥላቻ በክፋት ተሞልተው ባሉበት ነገር አልለከፍ በቅዱስ ደምህ የጸዳውን ቅዱስ ወንጌል ሊቀድሰኝ የምሰማውን የከበረ ቃልህን መታጠብ ያድርግልኝ ልቤ ይታጠብ ህሊናዬ ይታጠብ ቅድስናን በፊትህ በመቆም አሳየኝ የነጻውንና ያልነጻውን የምለይበት ጸጋ ስጠኝ የከበረውን ከተዋረደው የምለይበትን ጸጋ ስጠኝ አምላኬ መድኃኒቴ ልዑል እግዚአብሔር በኢየሱስ ስም እለምንሃለሁ ቀድሰኝ ህሊናዬ ላንተ ተጠሪ ይሁን እግዚአብሔር ሆይ በገበታ ፊት አገልጋይ አድርገኝ መስዋዕት በሚቀርብበት ቦታ ያንተ አገልጋይ አድርገኝ እግዚአብሔር ሆይ ወደ አንተም ቀርብ አድርገኝ ካንተ የሚያርቀኝን አጀንዳ ሁሉ ጌታ ሆይ ከብሉይ ኪዳን የተሻለውን ግርዛት ባካሄድክበት በመስቀል ኃይል ግረዘኝ ጌታ ሆይ በኢየሱስ ስም ግረዘኝ ለምናለሁ አምላኬ በእውነት ወገኖቼ እኔ ስለ ራሴ ነው ምጸልየው ያልተገረዘ ነገርን ጌታ ሆይ ግረዝ ንጹህ ህሊና ስጠኝ ጌታ ሆይ ምንም ድብቅ አጀንዳ ለራሴም ለማንም በማይኖር አንተን የማገለግል ታማኝ አገልጋይ እንደሆንልህ በፊትም ቆም እንደሆን ለምንሃለሁ እነዚህ ወገኖቼን ጌታ ሆይ እኔ ማስተምራቸው ፊታቸው ቆሜ ቢሆን ምን ይጠቀማሉ ጌታ ሆይ እግዚአብሔር ሆይ ይህችን ቤተክርስቲያን ተመልከት ባምልኮ ቆሞ የሚያገለግሉ እህቶቼን ወንድሞቼን ተመልከት በጸሎት አገልግሎት ያሉትን እህቶቼን ወንድሞቼን ተመልከት በልዩ ልዩ አገልግሎት የሚያገለግሉትን ሁሉ ተመልከት እዚህ ቤተክርስቲያን እየተገለገሉ ያሉትን ቅዱሳንን ሁሉ ተመልከት እግዚአብሔር ሆይ የሳቱ ሰዎች በሚሄዱበት መንገድ አንሄድም በስልካችን የሚመጣውን እርኩሰት ሁሉ እግዚአብሔር ሆይ እጠብልን አስወግድልን ስልካችን ይቀደስ አይፓዳችን ይቀደስ እግዚአብሔር ሆይ ኮምፒውተራችን ይቀደስ በልዩ ልዩ መንገድ ወደኛ የሚመጣው ነገር ሁሉ እግዚአብሔር ሆይ ተቀደሰ ይሁን ጥላቻና እናስተናግድም እኛ ሰማያዊ በሆነው ጌታ ሰማያዊ ህይወት አግኝተናል ሰማያዊ ምኞት ስጠን ሰማያዊ ቋንቋ ስጠን ባንተ የተለወጠውን ዜግነታችንን ጌታ ሆይ እንድንኖርበት እርዳን በኢየሱስ ስም እንለምናለን እግዚአብሔር አምላካችን ሆይ የምንማረውን ነገር ሁሉ ለኛው እንዲመች እየለወጥነው ያጣመምን ያወላገድን ጌታ ሆይ የክፋት ስራችንን የተንኮል ስራችንን እግዚአብሔር ሆይ ጥላቻችንን ድብቅ ሆነ የራሳችንን ያልዳነ ጌታ ሆይ ሰይጣናዊ አጀንዳችንን ማራመጃ እናድርገው አለ የቃል ባለቤት አንተ ነህ ጌታ ሆይ ለኛ አጀንዳ እንጠቀምበት እግዚአብሔር አምላክ ሆይ ያንዳንዳችን ከሰው ፊት ተመልሰን ባንተ ፊት እንድንቆም እርዳን ኃይል አለ አንተ ስልጣን አለ ፊትህን አሳየን ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያውታል ይላል ቃል ጌታ ሆይ በእግዚአብሔር ፊት ቆመን ጌታ ሆይ በልበ ንጽህና እንድንኖር ጌታ ሆይ የሚያጸዳን ያንተ ደም ብቻ ነው ቀድሰን ደምህ ይጠበን በደምህ የታጠበ ልብ ስጠን እግዚአብሔር ሆይ ልናገለግል ልናመልክ ኤክሳይት የሚያረገ ነገር ምንም አይኖር ክብር ይታይን፣ ውበት ይታይን፣ ደግነት ይታይን፣ መልካምነት ይታይን፣ ንጉስነት፣ ታላቅነትን፣ ጌትነትን እያየን እናገልግል። አጀንዳችን አንተ ብቻ ሁን።